Radio Tabiano. ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ቱኒዚያኒዝም ከዋና ከተማ ቱኒዚያ 400 ኪሎ ሜትር ርቀት ላይ በምትገኝ የድሆች አውራጃ ነዋሪ የነበረው ፕላቲና ዛሬ በታሪክ ገድል ተዘክሮ ይሆናል። ይህ ልጅ እግር መሐመድ ቡአዚዝ ይባላል። በቱኒዚያ ላይ ጠንክረው በሚሰሩ ስራ ከማግኘት ይልቅ ነዳጅ ቆፍሮ ማግኘት ይቀላል። ቡአዚዝ ስራ የለውም፣ ግን ቤቱ ቁጭ ብሎ በረሃብ ከመሞት አልፈለገም። የብረታ ብረት ብየዳም ወይም ብሎኬት ማምረቻ ስራ እንዳይሰራ በቱኒዚያ አነስተኛ አጠቃቀም የለም። ስለዚህ ዲግሪውን ኦሪጅናል ማስረጃውን ሳጥን ውስጥ ቆልፎ ጎዳና ላይ ፍራፍሬ መቸርቸር ጀመረ። ይህን ጊዜ የቱኒዚያ ፖሊስ ጋሽ ፖሊሱ የሚለውን የከወገዳ ዘፈንን አላዳመጠምና ኮተትን አንሳ ሲል አንቧረቀብን። ቡአዚዝን ተምሬያለሁ፣ ነገር ግን መንግስት ስራ ሊሰጠኝ አልቻለም እና ህይወቴን ለማቆየት ይችን ነዳጅ ይችን ፍራፍሬ ሸጬ እኖራለሁ አለ። ጋሽ ፖሊሱ አልተከራከረም፣ ፍራፍሬውን ነጥቆ ቡአዚዝን አባረረ። ቡአዚዝን በቀጥታ ወደ ነዳጅ ማደያ ሄደ፣ ነዳጅ ገዛ። በፍጥነትም የከተማዋ አስተዳደር የሚገኝበት ህንጻ ፊት ለፊት በመቆም ነዳጁን በላዩ ላይ አርከፍክፎ ካበቃ በኋላ በክብር ራሱን አነደደ፣ ህይወቱንም ሰዋ። የቡአዚዝ ሞት ግን እንደተለመደው ዋይ ዋይ በሚትባል አልቃሽ እና በተቀባዮች ታጅቦ አልተቀበረም። ይልቁንም ከማልቀስ ይልቅ ተዘፈነለት እንጂ በሰዓታት ውስጥ ሚሊዮን ቱኒዚያውያን የቡአዚዝን ፎቶ አባስተው በመያዝ ቡአዚዝ ለምን ሞተ? ለምን ሲሉ ቁጣቸውን አሰሙ። የተባበረ ድምጻቸውን ከተራራ ተራራ አስተጋቡ። እልፍ አላት ቱኒዚያውያን ታጋይ ድምጽ ይጮሃል፣ የታጋይ ድምጽ ይጮሃል፣ ይጮሃል ከመቃብር ትግሉ ይቀጥላል እያሉ የተቃውሞ ወጪዎችን ቀጠሉ። በመፈንቅለ መንግስት ስልጣን ላይ ከወጡ 23 ዓመት ያሳለፉት የ75 ዓመቱ አዛውንት ፕሬዝዳንቱ ዙፋኑን በጩኸት ብቻ ተገለበጠ። እነሆ በጩኸት የፈረሰ ከተማ ኢያሪኮ ብቻ ሳትሆን ቱኒዚያ ሆነች። በእርግጥ የሚጮህባት ከተሞች ብዙ በውል አይታወቁም። እያንዳንዱም ከሆነ መላ አፍሪካ የሚቀርላት አይመስልም። የቱኒዚያ መሬት አንቀጠቀጡ፣ አብዮት በድል ተጠናቀቀ። ያስተዋሉ አልጄራውያን፣ ግብጻውያን፣ የመናውያን፣ ሊባኖሳውያን፣ ሱዳናውያን እኛም እንደ ቱኒዚያ እንላለን የሚል የአረበኛ መፈክር በማንገብ መንግስታቸው ላይ መጮህ ጀምረዋል። እንደሰማነው ከሆነማ ጨዋሂዎቹ መፈክር ብቻ አይደለም የያዙት፣ በአረበኛ ይዘምራሉ አሉ። መዝሙሩን በቀላል ወደ አማርኛ ሲተረጉም ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ቱኒዚያ ታሪክ ልትሰራ የሚል ሆኖ አግኝተነዋል። እኛም ከዚህ በመነሳት ነው በአሁኑ ወቅት ከ50 አመት በፊት በጅምር የቀረው የአፍሪካ አብዮት ከዳር ለማድረስ የተደረገ ያለው ትግል ቱኒዚያውያን ያልሆነ ዛሬ ቡአዚዝ በመንግስታቸው ላይ ተቃውሞ ለሚያሰሙ ሰልፈኞች የአጼ ምኒልክን ያህል ዋጋ አለው። ልዩነቱ እሳቸው ለውጭ ወራሪ፣ እሱ ለሀገር ውስጥ አምባገነኖች ከመሆኑ ላይ ካልሆነም በቀር ሁለቱም ወሳኝ ናቸው። አንዱ ለነጻነት፣ ሌላው ለዲሞክራሲ መንግስት። አፍሪካ ለአፍሪካ ሀገራና ምንም ይሁን ታሪክ እንደሆነ እየተለወጠ ነው። ቡድሃ ዘመኑ መርምሩ ያለው ለዚህ ነው። ከግብጽ ባሻገር ሱዳን እዩ መፈንቅለ መንግስት ስልጣን የያዘ የአልበሽር መንግስት ይጣው እየጠየቀ ነው። ዚምባብዌ ሚዱና በነጻነት የትጥቅ ትግል ድል ስልጣን ላይ የወጡት አዛውንት ሮበርት ገብሪኤላ ሙጋቤ በገብርኤል ይዘኑታል ስልጣኑ ትልቀቁ እየተባሉ ነው። ከመካከለኛው አፍሪካ ሀገራት ረጅም እድሜ 1997 በስልጣን ላይ የቆዩት የኢኳቶሪያል ጊኒ ፕሬዝዳንት ኦቢንጋ ኑጋሜ ከዚህም ጋር ወራጅ አለ እየተባሉ ልጅም አልቀረም። የገንዘብ ሚኒስቴሩ ኡሩ ኬንያ ታጨምሮ 6 ሚኒስትሮች በዘር ማጥፋት ወንጀል ባለም አቀፍ ፍርድ ቤት እየቀረቡ እየተጠየቁ ነው። የዚህ ባለስልጣናት ወንጀል ያለፉት ምርጫ ተከትሎ 1500 ኩኩዩ ጎሳዎች ውስጥ የሆኑ ሰዎች ማስጨፍጨፍ የሚል ነው። እናም በዘር ማጥፋት ወንጀል ባለም አቀፍ ፍርድ ቤት የእስር ማዘዣ የወጣባቸው እየታደኑ ነው። ፊታቸውን ወደ ጋቦን መለሱ። ተቃዋሚ ፓርቲ መሪ የሆኑት አድባሬ ኦባሜ እኔ ነኝ በምርጫ ያሸነፍኩት ብለው ቃለ መሐላ ከፈጸሙ ሁለዋል አድረዋል። ከአመታት በፊት ህይወታቸውን ያለፈውና 41 አመት ጋቦን እንደሰማ ቀልጠው እንደብረት ቀጥቅጠው የገዟት የሎረን ባግቦ ቀዳሚ ወራሽ ልጅ አሊ ባግቦ ስልጣኑን ይሳቸው እንደሆነ የደመደሙት ገና አባታቸው በህይወት ሳሉ ነው። ዘመኑ እንግዲህ እንዲህ ነው። የዘመኑ የአፍሪካ ጥያቄ የነጻነት ጥያቄ አይደለም። ነጻነታቸው ለረጅም እድሜ ኢትዮጵያኒዝም ይሁንና ከ50 አመት በፊት አግኝተዋል። የዛሬ 50 አመት በነጻነት ትግል ዋንኛ የሆኑ አዛዥ የፖለቲካ ስልጣን ይዘው እንዲመሩ መፍቀዱ ማለቴ ነው። እውነት እኮ የሁሉም የአፍሪካ ሀገራት መሪዎች ስልጣን ምንጭ በነመለከት ወደ ታጋዮች ነው ወይም በፈንቅለ መንግስት አድራጊዎች ናቸው አሊያም ከአባታቸው የወረሱት ስልጣን ላይ ከወጡ በኋላ እንደማዋች አባ ውቃው አውሊያ ፈራጅ ሆኖ የሚካሄዱበትን ምርጫ ርስት እስቲማን ነው አዲስ ፓርቲ አቋቁሞ አማራጭ ፖሊሲን አስተዋውቀው ስልጣን ያወጣ። ጋዳፊ እንደሆነ በ1969 ባካሄደው የመፈንቅለ መንግስት የነገሱ ናቸው። ጭራሽ የግብጽና የቱኒዚያ አብዮትን አንዴ የሞሳድ ሴራ ሌላ ጊዜ የሲአይኤ ተንኮል እያሉ ያጣጣሉ ነው። ለነገሩ ጓደኛ ሲታማ ለኔ በለሰማ አይነት መሆኑ ነው። አልበሽር ሎረን ካቢላን ለካሜሩን ፖል ቢያ የኮንጎ ሪፐብሊክ ዴናስ ንጉሱ የአንጎላ ዶ ሳንቶ ወዘተ እድሜና ጤና ለመፈንቅለ መንግስት በሚሉ ጎበዝ ፈንቃዮች ናቸው። ሪዮ ሙሴቪኒ ለአምስት አመት ኢሳያስ አፈወርቂ ለሰላሳ አመት መለስ ዜናዊ ለአስራ ሰባት አመት ሮበርት ሙጋቤ ለሰላሳ አመት ቆንጥር ለቆንጥር እየዘለሉ የታገሉ ታጋዮች ናቸው። በሞሮኮ በዛየር በጋቦን በሊሲዮ በስዊዝላንድ የነገሱ ደግሞ ከአባቶቻቸው ስልጣን ወርሰው ያገኙ አልጋ ወራሾች ናቸው። እነሆ እንግዲህ ዛሬ አፍሪካውያን ይህን ሁኔታ ለአንዴና ለመጨረሻ ጊዜ ለማስተካከል የቀረጡ ይመስላሉ። በርግጥ እንደመነሻ የሆናቸው ከወዲሁ አንዳንድ የደነገጡ ሀገራት ጥገናዊ ለውጥ እያካሄዱ የዋጋ ተመንና የደሞዝ ጭማሪ የሚባሉ የማስታገሻዎችን በመጠቀም ግን እኮ ይሄ ሁኔታ ለግብጽ ስራ እንዴ አራል ሰራላትም እንደ ሙባረክ እስከ መጨረሻው ታገሱኝ የሚል ተማጽኖ የሚያቀርብ የሰማው የለም። በርግጥ ቱኒዚያ አብዮት በውጭ ኃይሎች ባይደገፍም በውጭ ኃይሎች እንቅፋት ይፈጠርባታል። ያውም ቻይና በመትባል ተንከሲስ ቻይና ይከፈላት እንጂ ችግር የለም። ሁለቱም የመገናኛ ዘዴዎች በካራት ይድርሻቸው ተጣፋቸዋል። መቼም ዘመኑ ያብዩት መቋጫ ከሆነ ሰው ያስባል እግዚአብሔር ያስተካክላል ነው ነገሩ። የሆነ ሆኖ አፍሪካውያን አንድ የትግል ስልት አግኝተዋል። ራስን በነዳጅ ማንደድ በውላፈኑ መንግስቶቻቸው ዙፋናቸው ነው መለብለብ ይላል። ይህን ያገኘነው ጽሁፍ ተመስገን ነው። ተመስገን ደሳለኝ ከጻፈው የመለስ አምልኮ ከሚለው መጽሐፉ ላይ ያገኘነው ነው። ያው ተመስገንን ለማስተዋወስ ነው። መልካም አዲስ አመት፣ መልካም ቆይታ እንላለን። ለተመስገንም መልካም ጤናና መልካም አዲስ አመት እንላለን። መልካም ነው። Let's go.
Down. በድጋሚ ውድ ኢትዮጵያን ወገኖቻችን የዚህ ሬዲዮ አድማጮችን በሙሉ እንኳን ለ2017 ዓመተ ምህረት የፈረንጆች ዓመት ማለት ነው አደረሳችሁ እንላለን። መልካም ዓመት እንዲሆንላችሁ እንመኛለን።
መልካም አዲስ ዓመት እንላለን።
እንግዲህ
መልካም 2017
2016 እንደምንም ብሎ አልቋል። ብዙ ሀገራችን ውስጥ ብዙ አስቃቂ በደሎች የተፈጸሙበት ጊዜ ነው። ህዝባችንም ማንነቱን ለማሳየት የሞከረበት ጊዜ ነው። ግን ብዙ አደጋ ብዙ በደል የደረሰበት ጊዜ ነው። ለማንኛውም 2017 የሰላም የጤና የደስታ የብልጽግና የአንድነት እንዲያደርግልን እንመኛለን። በዛሬው ፕሮግራማችን የተለያዩ አርስቶችን እንነካካለን እንተክሳለን። አድማጮቻችንም ስለ አዲስ አመት ያላቸው እንዴት እንዳሳለፉ ከፈለጉ እንዴት እንደሚያዩት ያለፈውን አመት እንዴት አዩት አሁንስ ምን ይመኛሉ በስልክ ቁጥር 0819100 እየደወሉ አስተያየታቸውን መልእክታቸውን ማስተላለፍ ይችላሉ።
ለወዳጅ ዘመዶቻቸው
ለ2017 ያላቸውን ምኞት ህልምና ራዕይ መግለጽ ይችላሉ። ምን አለን ከዚህ በተረፈ ፕሮግራሙን በተመለከተ?
እንግዲህ በዛሬው የዛሬው የስርጭት ሂደታችን ውስጥ በዋናነት የምናያቸው ምንድነው አንድ ሙሉ አመት አገባደን ቅርጭም ቀጥፍ አርገን በልተን ጨርሰናልና በዚህ አመት 2016 አመት ውስጥ ምን ተካሄደ? በተለይ ደግሞ ብዙ ጊዜ የምናነሳቸው በዚህ ኢትዮጵያ ሬዲዮ ድምጽ የምናነሳቸው አገር ውስጥ ዜናዎችና አገር ውስጥ ያሉ ሁኔታዎችን ነውና ዛሬ ላይ ደግሞ አዲስ አመት ምክንያት አርገን ከአገር ውስጥ ዜናዎች ወጣ ብለን በአለም ዙሪያስ ምን ተደረገ? ምን ሲካሄድ ነበር? 2016 ለዚህች አለም ያበረከታቸው ነገሮች በፖለቲካውም በስፖርቱም በተፈጥሮም በተለያዩ ሁኔታዎች ላይ ያበረከቱ ነገሮች በተወሰነ ዳሰስ አድርገን ለማየት ምን ይድበት የመጀመሪያ ዝግጅት አለን። ከሱ ቀጥሎ የበረከት የሁድ መዝናኛ ፕሮግራም ይካተታል። የዜና ፕሮግራማችን 11 ሰዓት ላይ ሰዓቱን ጠብቆ ይቀርባል። ከዛ በኋላ በተደጋጋሚ ስንዘግበው የነበረው የጋዜጠኛ ተመስገን ጉዳይ አለ። አሁንም የጋዜጠኛ ተመስገን ጉዳይ ለባታ አላገኘምና በዛች ላይ ተወሰነች ምንላት ጉዳይ ትኖርናለች። አዎ ከሱን ቀጥሎ ደግሞ ሳምንታዊ አቤት የዜና ምንድ የእንግዳ ፕሮግራማችን ይኖርናል። የሳምንቱ እንግዳ ይቀርባል። የሳምንቱ እንግዳ እንግዲህ ጄሪም ቀደም እንዳልሽኝ በአና ጎሜዝ የፒቲሽን ወይም የፊርማ ማሰባሰብ ዙሪያ ላይ የሚያውጠና የሚያጠነጥና እሱንም በሱም ዙሪያ ደግሞ አንድ ሌላ ታስክ ፎርስ አለ። በዚህ በአውሮፓ ደረጃ የተቋቋመ አውሮፓ ታስክ ፎርስ ይላልና እሱ ምንድነው አላማው ምንድነው ምን አይነት ስራዎችን እየሰሩ ነው ያሉት የሚሉት ነገሮች ሰፋ አድርገን ለማየት እንሞክራለን። ከወደ ለንደን አካባቢ እንግዲህ እንግዳ ይኖርናል በዛ ዙሪያ ማለት ነው።
ለአድማጮቻችን ግን የአና ጎሜዝን በተመለከተ ግልጽ ለማድረግ በምን አርስት ላይ ነው ይሄ የስም ማሰባሰቡም ሆነ የተቃውሞም የድጋፉም በምን ለሚለው እንግዲህ ወያኔ ኢትዮጵያ ውስጥ ያለውን ኢትዮጵያዊ ብቻ ሳይሆን በዳያስፖራ ያለውን ኢትዮጵያዊ ሁሉ በማንበርከክ ይፈልጋል። አልፎ ተርፎ ደግሞ ከኢትዮጵያኖች ውጪም ዳያስፖራውስ በሚከሚኖረው ኢትዮጵያዊ ውጪም የተቃውሞ የሚቃወሙትን ባለስልጣኖች የውጭ ሀገር መንግስታት የአውሮፓ ባለስልጣኖች የአሜሪካ ባለስልጣኖች ማንበርከክ ይፈልጋል። በቁጥጥር ስር ማድረግ ዓለምን በቁጥጥር ስር ማድረግ ይፈልጋል። በሱ ቁጥጥር ስር እሱን የሚቃወሙትን በሙሉ ማጥፋት ነው። እና ከዚህ እኩይ ዓላማው የተነሳ አልፎ ተርፎ ኢትዮጵያኖችን በአገር ቤትና በውጭ የሚያሳድዱል በቃ ብሎ የአውሮፓ መንግስታት ባለስልጣናትን ወይዘሮ አንዷ ተቃዋሚ የሆኑትን ትክክል አይደለም የምትሰሩት በማስረጃ የሚቃወሙትን ወይዘሮ አና ጎሜዝን እስር ቤት ማግባት ባይችልም ከስልጣናቸው ለማውረድ ክስ ልጀምሯል። የክስ ፕሮሰስ ይሄን ደግሞ የሚያካሄደው በመንደነው የሱ ደጋፊ የሆኑ ወያኔዎችን በማስፈረም ነው። አውሮፓ የሚኖሩ አሜሪካ የሚኖሩ በተለያየ ዓለም የሚኖሩ የሱ ደጋፊ የሆኑ ወያኔዎችን ያስፈረመ ወይዘሮ አና ጎሜዝን ጭጭ ለማጸጥ ለማስፈረም የማይመኘው የለም። እና ይሄንን ኢትዮጵያኖች ደግሞ እኚህ ጀግና ሴት ለእውነት የቆሙ ሴት በነገራችን ላይ የሳቸው ትግል ለኢትዮጵያ ላይ ያተኮረበት አንዱ ምክንያት ምንድነው? እንዲህ አይነት አገዛዝ ስር የነበሩ ፖርቱጋል ውስጥ በዲክታተርሺፕ የነበሩ ነበሩና ያውቁታል ትግሉ ምን እንደሆነ። እሳቸውን ጸጥ ለማስደረግ ሲታገል ሌላው ኢትዮጵያዊ ደግሞ እንዴት ዝም ብለን እናያለን? እኛ ምን ሸነፈበት ትልቁ የኢትዮጵያ ነው ትልቁ ችግር ምንድነው? አንድ አባባል አለ የመጥፎ ሰዎች ማሸነፍ ምክንያት ምንድነው? የጥሩ ሰዎች ዝምታ ነው የሚሉታል በፈረንጆቹ አነጋገር። በደል ሲሰራ ዝም ብሎ ያየሚያልፍ ደህና ሰው ዝም ብሎ ካለፈ በደል የሚሰራው ሰው የልብ ልብ ያገኛል። እና ይሄንን ለመቃወም ደግሞ ያው የአውሮፓ ታስክ ፎርስ ተቋቁሟል። ምንድነው ያንን በተመለከተ ኢትዮጵያኖች ሌሎችስ ደጎቹ ንጹሆቹ ጥሩዎቹ ኢትዮጵያኖችስ ምንድነው ዝም ብለው ነው የሚያዩት ወይ? ተንኮለኞቹ፣ አሪዎሶቹ፣ ተኩላዎቹ አርፎ አይተኙም? ኢትዮጵያዊን ብቻ ሳይሆን ሌላውንም ያሳደዱ ጸጥ ማስባል ይበልጋል እኛ ዝም ብለን እንየው ኤሚል የታስክ ፎርስ ተቋቁሟልና ይሄን በተመለከተ ነው ግልጽ ለማድረግ።
አዎ አዎ መደንብ ግልጽ።
አዎ ይሄን ለማድረግ ነው። እንግዲህ አድማጮቻችን አስተያየት ካላችሁ በማንኛውም ጊዜ መግለጽ ይችላላችሁ።
አዎ በዋናነትም የተወሰነ ስለ ወይዘሮ ሚስ ወይም ሚስ አና ጎሜዝ ካነሳ ይቀር ለኢትዮጵያ በተለይ በአውሮፓ ህብረት ውስጥ የኢትዮጵያ ያልተገቡ አፈናዎችና ይሄ ምንድነው ጫናዎችን በአውሮፓ በፓርላሜንቱ ደረጃ ላይ እንዲደመጥ ተደምጦም ውሳኔዎች እንዲካሄዱ ከፍተኛ ስራዎችን በመስራት የምትታወቅ ፖርቹጋላዊት የኢትዮጵያ ወዳጅ ነች። ሴትዮ ይህን ብቻ አይደለም የተለያዩ ተቃዋሚዎችንም መድረክ በመፍጠር በአውሮፓ ደረጃ በፓርላሜንት ደረጃ ድምጻቸውን ማሰማት እንዲችሉ ያለው ሁኔታ ማሳወቅ እንዲችሉ እድሉን በማመቻቸት የምታደርገው ሂደት ለኢትዮጵያ ስርዓት ላምባገነኑ ስርዓት የግር ሰዓት ነው።
ትክክል።
እና እንደዚህ አይነት ስራዎችን ደግሞ ካምፔኖች በማድረግ መክሰስ የጀመረበት ሂደት ከሰሞኑ መታየው ማለ በውስጣቸው ያረጉት የውስጥ ስብሰባ አላቸው በካቢኔ ደረጃ የኢሃዲግ ማለት ነውና በዋናነት የህዋት ማለት እንችላለንና እዛ ላይ ያነሱት ያለው ነገር አለ በዲያስፖራው ላይ የተሰራው ስራ ውጤታማ ነው ብለዋልና የዛ ስራ ውጤትም ነው ይሄ ተቃውሞ ፒቲሽን ማሰባሰብ ምናምን እየሰሩ ያለውና
የነሱ አንድ ትልቁ ድላቸው ምን እንደሆነ ታውቃላችሁ? በኔ ግምት ምንም ነገር አይነቁም። ምንም ነገር የሚሰራ ነገር አይነቁም። አሁን በዚህ በተቃዋሚ ወይም በዲሞክራቲክ ፎርሱ በኩል ያለው ምንድነው ወይንም ደግሞ በአብዛኛው ኢትዮጵያ በኩል ያለው እኔ ምን ለውጥ አመጣለሁ እኔ ብቃወም ወይንም እኔ ፔቲሽን ብጽፍ ወይንም እንዲህ ባደርግ ምንም ለውጥ አላመጣም የሚል መጥፎ የሆነ አስተሳሰብ አለብን። ዝም ብለን ብቻ በሆዳችን ይዘን ጭንቃችንን ችግራችንን ራሳችን ያብላላ ነው እንኖራለን። ትንሽ ነገር 1000 ኪሎ ሜትር ለመጓዝ አንድ ርምጃ መጀመሪያ ያስፈልጋል። ይሄንን ከጭንቅላታችን ማውጣት መቻል አለብን። እነሱ ምንም ነገር አይነቁም። ይሄን እንሰራለን ሲሉ እያንዳንዱ የነሱ ደጋፊ ከህፃን ስማግሌ አሮጊት ሳይል ይሰለፋል። የኛ ችግራችን ፍላጎቱ ቢኖረንም ያንን ለማድረግ እንትኑ የለን እኔ ምን ለውጥ አመጣለሁ ዋጋ የለውም የሚል ደካማ የሆነ አሳሰብ ያንን መተው አለብን። እያንዳንዱ አምናረጋት ነገር እንደምትጠቅም ትንሽ ውሃ ተጠራቅሞ ነው ኩሬ የሚሆነው ኩሬው አድጎ ነው ባህር የሚሆነው። ይሄንን መልመድ አለብንና ይሄን ፔቲሽን እነሱ በቀላሉ አይራዩትም። እያንዳንዱ የነሱ ደጋፊ በቤተሰብ ደረጃ ነው የሚወጣው። ለዚህም ኢትዮጵያዊው ሪሊ ይሄን ነገር ስራ ላይ ማውጣት ማድረስ አለበትና መናቅ የለብንም። ምንም ለውጣና መጣም ቢለው እንትን መተው አለብን። ይሄንን ከልብ ነው የምለው መተው አለብን። ሁሉም ኢትዮጵያዊ የሚችለውን ከወረወረ ውጤት ይመጣል።
Body.
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከ4 ሰዓት እንደ ኢትዮጵያ አቆጣጠር እስከ 6 ሰዓት የሚያስተላልፈው ፕሮግራም ይኸው እንግዲህ ያካሄደ ነው። በቅድሚያ የረሳነው ነገር አለ። ባለፈው ሳምንት ፕሮግራማችን በአንዳንድ ቴክኒክና በተለያዩ ምክንያቶች ሳይተላለፍ ቀርቷል። ይሄንንም ይቅርታ እንጠይቃለን። አስቀድመንም መንገር አልቻልንም። ከዛ በኋላ ሁኔታው አላመቸልንምና ይሄንን ለማሳወቅ እንፈልጋለን። እንግዲህ አሁን የሚከተለው ፕሮግራማችን በአለም ዙሪያ የተካሄዱትን በአመት ውስጥ የተካሄዱትን ጉዳዮች በሚመለከት እስቲ መብራቱና ጄሪ ያቀናበሩትን እናዳምጣለን። መልካም ቆይታ።
ማንተን ይሄንን ነገር ለናዘጋጆች ያለበት ምክንያት ምንድነው? አዲሱን አመት የፈረንጆችን አዲሱን አመት አመላክተን ነው። አምና አሮጌውን የኛን አዲሱን አመት አመላክተን ደግሞ ሀገሩ ቤት ተደረገው ነገር ዳሰን ነበር። እስኪ ደግሞ የአውሮፓውንም ብዙ ጊዜ ሀገራችን ላይ ነው። እስኪ ደግሞ አካባቢያችን ላይ ተከሰቱት ነገሮች እንይ ብለን ነው ፕሮግራም ያዘጋጀነው።
ያው ነው ኢትዮጵያም ያለም አንድ አካልች በነዚህና ሂደት ውስጥም አበይት ሆኖ በአለም ደረጃ ተጽዕኖ መፍጠር ወይም በአለም ልቦና ውስጥ የቀረ ኢትዮጵያ ውስጥ የተከሰቱ ነገሮችንም ጎን ለጎን እናይበት ሂደት ነው የሚሆነውና ያለ በዋናነት ወደዚህኛው ስንመጣ በ2016 ውስጥ ትልቅ ዜና ወይም የዓለምን የተለያዩ ሚዲያዎችን ስቦ ያለፈው አንደኛው ዜና በብሪቴን ውስጥ የተካሄደው
የብሬክሲት
የሚለው የብሪቴን ሪፍረንደም ወይም ከአውሮፓ ህብረት ራሷን ነጥላ አውጥታ በብቻ ለመጓዝ ያሰበችበትና ለሞያንን ለመወሰን አቀዳ የህዝብ ውሳኔ አካሄዳ 52% ማህበረሰቡ ያንን በመደገፉ ኢንዲፔንደንት ሆና ማለት ነው ራሷን ሪፍረንደም ፈጽማ ተወጣለች አውሮፓን ህብረትን ለቀውታለች ማለት ነው። ይሄን ተከትሎ ብሪቴን ነው ብሪቴን ብቻዋን አይደለም ብዙ ጊዜ እንደዚህ አይነት ሴንሲቲቭ ውሳኔዎች ተስተወሰን የምትወሰነው አስ ግሬት ብሪቴን ሌሎችንም ትንንሽ ሀገራቶች ያካተተ ነበርና በዚህም ዙሪያ ዌልስ 52.5% ማህበረሰቡ ይሄንን ጉዳይ ደግፎታልና ከብሪቴን ጎን ለጎን ቆመው ነበር በአውሮፓ ህብረትን እንድትለቀ ባረጉት ሪፍረንደም። ሆኖም ግን ስኮትላንድ 62% ማህበረሰቡ አልደገፈው
ተቃውሞታል።
ዞር ብሎ አጠነው እንዲያዩትም ጠይቀው ነበር ያው መሆን አልቻለም። ኖርዘርን አይላንድ ደግሞ 55.8% ማህበረሰብ ይሄንን ጉዳይ አልደገፈው።
እዚ ላይ አንድ ነገር መታወቅ ያለበት ስኮትላንድና አየርላንድ ከጥንት ጀምሮ ከግሬት ብሪተን ከሚባለው የእንግሊዝ የጠቅላላ ደሴት ለመውጣት ከሚታገሉት አንዱ ናቸው። ስኮትላንድ እንደውም በተደጋጋሚ ሬፈረንደም አድርገዋል ከእንግሊዝ የኮንፌዴሬሽን ለመውጣት። ግሬት ብሪተን እና ኖርዘርን አየርላንድ ነው የሚባለው ሲጠሩ ራሱ እና እዛው ስኮትላንድ አለ ዌልስ አለ አየርላንድ እነዚህ እና የተያዘ ነው ለማለት ያለ
ነው
ያ አለ
ትልልቅ ውሳኔ እንደዚህ አይነት ውሳኔዎች አስ ግሬት ብሪተን ነው የሚወስኑትና ያም ሆኖ ግን አጠቃላይ እንትኑ ሞር ኦፍ የድጋፍ እንትን ያገኘበት ስለነበረ ብሪቴን ሪፈረንደሙን ፈጽማ ከራሷን ከአውሮፓ ዩኒየን አግልላለች። ይሄን ተከትሎ በአለም ደረጃ የተለያዩ የንግድ ተቋማት ዓለም አቀፍ የንግድ ተቋማቶች ላይ ትልልቅ የንግድ መጋነ እንትን ሂደቶች ነበሩ ፍላክቹዌት የማረግ ሂደት ነበረ። በዋናነት ደግሞ በተለይ ይሄንን በዋናነት በመጀመሪያ ደረጃ ጥቃት ሰለባ የሆነችው ኬንያ ሆናለች። በብዛት የውጪ ተረፈ ምርቶቿ ወደ ብሪቴንና አውሮፓ የተለያዩ ሀገሮች ምትልክበት ሂደት ነበርና አብዛኛው ከረንሲዎቿ በዩሮ ነበርና ይሄ በተቋረጠበት ሁኔታ ላይ የውጪ ንግዷ ተቀዛቅሶብኛል ብላ በተደጋጋሚ መግለጫ ያወጣችበት ሂደት ነው። በኋላነት ግን ይሄንን ተከትሎ ትልቅ ዜና የነበረው ይሄንን ውሳኔ ተከትሎ የቀድሞ ጠቅላይ ሚኒስትር ዴቪድ ካሜሩን የስልጣን በገዛ ፍቃዳቸው መልቀቃቸው ነው። እና በአለም ደረጃ በትልቅ እንትን እንደዚህ ራ ተነስተ ይሄ ነገር እንትን ብሏል። ያንን ተከትሎ ሚስተር ተሪሳ አዲሷ የእንግሊዝ
ጠቅላይ ሚኒስትር
ሆና አልፋለች። ከዚሁ ከአውሮፓ ዜና ሳንወጣ በሁለተኛ ደረጃ በቤልጅየም ውስጥ የተካሄደው የሽብርተኝነት አደጋ እነዚህ ሽብርተኝነት አደጋዎች በ2015 መድገባ አደጋ ላይ በፈረንሳይ ያየነው አለ። በጣም አሳዛኝ የዓለም ህዝብ ሚዲያም ህዝብንም ያነጋገረ ትልቅ ኢንሲደንት ነበረ። ያን ተከትሎ ደግሞ ቤልጅየም ሁለተኛዋ ሰለባ ሆናለች። እቺ የአውሮፓ ህብረት መቀመጫ የሆነችው ቤልጅየም ዋና ከተማ ብሩሰልስ ላይ ሽብርተኞች ባደረሱት የቦምብ ፍንዳታ ከ32 ሰዎች በላይ ለህልፈተ ህይወት ሲዳርግ በመቶዎች የሚቆጠሩ ሰዎች ኦልሞስት ከ300 በላይ ያካቢ የሚንትምሉ ሰዎች ከፍተኛ ጉዳት ያደርስ ሲሆን የሀገሪቱ ፖሊስ ያንን ተከትሎ ባረገው ከፍተኛ ቁጥጥር ሶስተኛ ቦምብ ከመፈንዳቱ በፊት በኢንተርናሽናል ኤርፖርታቸው ላይ ተገኝቶ እንዲወገድ ተደርጓል። በዚህ አደጋ ላይ ለደረሰው ዋና አደጋ አይሲስ በመባል የሚታወቀው ሽብርተኛ ቡድን ሙሉ ኃላፊነቱን ይወስዳለሁ ብሎ በዛው ጊዜ አሳውቋል። እነዚህ በዋናነት ሽብርት የደረሰባቸው ቦታዎች ላይ ዋናው ሜትሮውን የቱነል ባና ሜትሮውና የአየር ማረፊያው ነበረ። ሶስተኛውም እዛው አየር ማረፊያ ላይ ነበረ። እንትናላለም ግን በጣም የሚያስደስተው በዛ ዙሪያ ላይ ሽብርተኞቹ ወዲያው በነገታው ነበረ ሶርሳቸው ታውቆ ለሚዲያም እርምጃም እንዲወሰድባቸው ነውና ከዛ በጎን ለጎን ማህበረሰቡ ያደረገው ድጋፍ ሽብርተኞቹ ለማግኘት እያንዳንዱ እንቅስቃሴ የማይገመት ነው። የተያዙበት ሂደት ሲናሪዮን ስታይ አንድ ፒዛ ቤት እጅግ በጣም ቁጥሩ የበዛ ፒዛ ሲገዛ አይተው ከዛ ተነስተው ነው እንትኑ ላይ ደረሰበትና ማህበረሰቡ ያደረገው ንቁ ተሳትፎ ከፖሊሱ ጋር እጅግ በጣም ትልቅ እንትን ነገር ነበር። በአለም ዙሪያም በዜና ደረጃም ሲታይና እንት ሲባል የነበረው ነው። ይሄን ተከትሎ ናጃም ላከራሄና ይቦዋን ነው በቁጥጥር ስር ሰው ነው እና እሱን ተከትሎ ሁለት ወንድማማቾች ተገልሏል። በዚህ ጥቃት ዙሪያ ተሳታፊ ናቸው የነበሩት የተባሉና አንድ ያልተያዘ እስካሁንም ከፍራንስ ጥቃት ፓሪስ ጥቃት ጋር መተያያዘ የሚታወቀው አብዱላሂ ሂማቺ የሚባል አንድ እንትን አለ። እሱም እስካሁን አልተያዘም፣ ግን በዋናነት ተጠርጥረው ያሉበት ሂደት ነው። ከነዚህ ከሽብርተኝነት ሳንወጣ ባለፈው በ2016 ዓመተ ምህረት በዋናነት ናይጄሪያ፣ ግብጽ፣ ፓኪስታን፣ ፍራንስ፣ ጀርመን፣ ቱርክ የሽብርተኞች ቦምብ ፍንዳታ ወይም የአጥፍቶ ጠፊዎች እንትን ሰለባ ሆኗል።
በሶማሊያ እንዳለ ሆነ ማለት ነው።
ያው እነሱ እንትኖች ናቸው። አሁን ናይጄሪያ አፍሪካው ስንመጣ ናይጄሪያ እና ግብጽ እንትኖች ናቸው። ወደ ናይጄሪያ ስንመጣ ያው አክራሪ ሙስሊም እንትን አለ እና እዛ ጋር
ቦኮ
ሐራም አለ። እነሱም የሚያደርጉት ከአይሲስ ጋር ግንኙነት አለን እያሉ ነው በመሳተፍና በዋናነት ናይጄሪያ ከአፍሪካ፣ በሁለተኛነት ደግሞ ግብጽ በኦርቶዶክስ ቤተ ክርስቲያን ባሳለፍ ነው ወር ላይ የተካሄደው በጀም አሳዛኝ የሽብርተኞች ጥቃት አለ። ፓኪስታን በጣም በተደጋጋሚ የሽብርተኞች ጥቃት የሚደርስባት ሀገር አንዷ እና ዋነኛዋ ነች። በ2016 ከፍተኛ ከተደረገበት ላይክ የሽብርተኝነት ጥቃት ከደረሰባቸው ሀገር ውስጥ ፓኪስታን አንዷ ነች። በዓለም ዜናም ኢንስቴብል ሲቲስ ኦፍ ዘ ወርልድ ብለው ነው ያስቀመጧቸው፣ ፓኪስታንም ማለት ነው። ፍራንስም ባሳለፍነው ሂደት ውስጥም አይተናል። በከባድ መኪና ላይ ሆነው በከባድ መሳሪያ ሰዎችን ለመግደል የተሞከረበት ሂደት ወይም የሽብርተኝነት ተግባር አለ። ከዛ ተመለስ ስንል ባሳለፍነው ወርም ጀርመን ላይም አሳዛኝ ክስተት ተፈጥሯል። የቱርክን ስናየው ግን እጅግ በጣም የተለየና አሳዛኝ ነው። እንደውም እጅግ በጣም ተደጋጋሚ እስካሁን ከ13 እና ከ14 በላይ የሆኑ ተደጋጋሚ የሽብርተኝነት ወይም የአጥፍቶ ጠፊዎች የፈንጂ ፍንዳታ አደጋ የደረሰባት ያላት ሀገር ነች።
በተለይ አሁን ከዚህ ከመንግስት ግልበጣው ሙከራ በኋላ እየተባባሰ መጥቷል።
እንመጣበታለን። እሱ ጋም ያልተሳካ የመንግስት ግልበጣ ካይዶ ነው። በተወሰኑ የሚሊታንት ጋንጎች
ሙከራ አድርገው ነበርና
ይሄንን ተከትሎ አስገራሚ የሚያደርገው ይሄን ተከትሎ ፕሬዝዳንቱ ኤርዶጋን ህዝቡን ስልጣን እንዲያስጠብቅ ወዲያው ነው የጠየቁት። አቅም የለኝም እናንተ አስጠብቁ ሚለውን ተከትሎ ህዝቡ ወዲያው አደባባይ በመውጣት ያንን እንትን
ሚሊተሪውን ዲሳርም አስደረገ።
አዎ ዲዞልቭ አድርገውታል። እና በጣም የሚገርም እንትን ነው። በአለማችን የሚደንቅ ክስተት ሆኖ ነው ያለ የመንግስት ግልበጣ ሙከራ። ያንን ተከትሎ ያው ኤርዶጋን ሁለት አይነት የፖሊሲ ለውጦችን አካሂደዋል። አንደኛው አገር ውስጥ የነበራቸውን የቁጥጥር አቅም ከፍ በማድረግ አብዛኞቹ የሚሊተሪውና በተለያዩ ቦታ ላይ ወሳኝነታቸውን ከፍ አድርገዋል። ሁለተኛው ፎሪን ፖሊሲያቸውን በመቀየር ድሮ ከዛ በፊት የምናየው በሩሲያ አካባቢ ያለውን መካረር አለሳልሰው አሁን ወዳጅነት አብሮ የመስራት ሂደት ውስጥ የመጡበት ሂደት አለ እና ይሄ የተሳካው መንግስት ግልበጣ ውጤት ነው። ሽብርተኝነቱን ጎን ለጎን እጅግ በጣም ከሚያመሳት ከተማዎች ቱርክ አገሮች ቱርክ በተለይ ደግሞ ኢስታንቡል በጣም በከፍተኛ ደረጃ ያለችበት ሀገር ነው። በእርግጥ ይሄ የሲሪያ ውስጥ ያለው አለመረጋጋትን ተከትሎ ነው ይሄ ነገር ያለው። ሲሪያ ውስጥ ያለው እንትን ቀጥተኛ ተጋላጮች የሚያረጋቸው ሀገራቶች ውስጥ መካከል ውስጥ አንደኛዋ ቱርክ ነች። እና ከዚሁ ሳንወጣ ከሲሪያ ወደ ሲሪያ ጉዳይ ስንመለስ ዓለምን እያነጋገረ ያለው በአሁን ላይ የሁላችንም ልብ በሀዘን የሚሰብረው ክስተት የአሊፖ ጉዳይ ነው። ከ2011 ጀምሮ ያው እንደምናውቀው ሁሉም ማህበረሰብ እንደሚያውቀው ሲሪያ የእርስ በርስ ጦርነቱን በተለይ የአላሳድ መንግስትና ተቃዋሚ ይህንን የሚሉት ጦር ያነገቡ ማህበረሰቦች ጦርነት ከጀመሩ አንስቶ አሁን 6ኛ ዓመት ያስቆጠረበት ሂደት ነው እና ላለፉት 5 ዓመታቶች ይሄ ሞቅ በረድ እያለ እንትን ሲል የነበረው በተለይ ደግሞ በአላሳድ በኩል ሲካሄድም የነበረው አንድ ሰሞን 2014-15 ላይ እንደውም ሲኮነንበት የነበረው ባይ ዌፐንስ ተጠቅሟል ማህበረሰቦች ላይ የሚለውንም እንትን ብሎ እየተካረረ መጥቶ አሁን ላይ የዓለም እንትኖችም አቅም ጡንቻ ያላቸው አቅሞች እየገቡበት ያለበትና ትልቅ ተስፋ የተደረገበት ዓመት ነበር። 2016 ትልቅ መፍትሄ ይገኛል ተብሎ ነበረ። ሩሲያም የዛ ጦር አንድ አካል ራሷን አርጋ ገብታ ጦሯን ያሰፈረችበት ሂደት ነው የነበረውና
የሩሲያ ወደዛ መቀላቀል አንድ አካባቢ በተለይ በመጀመሪያዎቹ የተቃዋሚዎቹና የዚህ የአሳድ ተቃዋሚዎች በሚያደርጉት ንቅናቄ እንቅስቃሴ አላሳድ ብዙ ቦታዎችን እያጣ ነበረ። ከቅርብ ጊዜ ወዲህ ግን የራሲያ ጦር አውሮፕላኖች በቦምብ አካባቢውን በመደብደባቸው ብዙ ቦታዎችን መቆጣጠር ችለዋል። አንድ ፋክት ይሄ ነው። ሌላው ለምንድን ነው የሚያደርጉት ራሽያኖች? ለእውነት ለአሳድ እና በተለይ ለህዝቡ አስበው ነው የሚለው ጥያቄ አጣያቂ ነው። የራሳቸው የባህር ወደብ አላቸው እዛ the only መሰለኝ ያለቻቸው ያችን ማጣት አይፈልጉም። የኢንተረስት ጥያቄ ነው። አሜሪካኖችም ባንድ በኩል ያን አከባቢ ከቴሮሪስቶች እናነጻለን ይላሉ፣ በሌላ በኩል ደግሞ ቴሮሪስቶቹን የሚረዳ ነገር ሲሰሩ ይታያሉና በጣም የተወሳሰበ ነው። ምንድነው መንግስታት ቋሚ ዘመድ የላቸው። መንግስታት ቋሚ ጥቅም ነው ያላቸው። አሁን ለምሳሌ ቅድም ጠቅሰው ነበር ኤርዶጋን ከራሽያኖች ጋራ በተለይ አይሮፕላኖቹን በጣለበት ጊዜ ተቃረው ነበር ኃይለኛት። አሁን መጨረሻ እንዳውም ኤርዶጋን ራሱ ይታማ ነበር ለአይሲሶች ቤንዚን ይሸጣል እየተባለ የሚታማበት ጊዜ ለም እንዳውም አለን ማስረጃ ይሉ ነበር እንትኖቹ። አሁን መጨረሻ ላይ ግን ማለት ጀመረ አሜሪካ ኤርዶጋን ራሱ አሜሪካንን ከሰ አሜሪካን አይሲስን ትረዳለች አለ። አሁን ወደ ራሽያ ሲገባ ማነው ከራሽያኖች ጋራ አብሮ ሲወግን አሜሪካኖችን አይሲስን ይረዳል አሉ። ምክንያቱም አለው እሱ ኤርዶጋን መንግስት ሊገለብጥ የመከረው አሜሪካን ውስጥ ነው ያለው ይሄ ዋናው መሪው የሃይማኖት መሪው እና እሱን አስረክቡኝ ይያለ ነው ኤርዶጋን። አሜሪካኖች ደግሞ ማስረጃን ጣ ይያሉት ነው። በመሐከሉ ደግሞ ኤርዶጋን በጣም ዲክታተር ሆኗል ሀገር ውስጥ ማአት 100,000 አስተማሪዎች አባሯል፣ 100,000 ምናምን ሚሊተሪዎች አባሯል፣ ፍርድ ቤት ሰራተኞች የመንግስት ሰራተኞች አባሯል። በጣም እንትን ዲክታተር ሆኖ እንትን መንግስት አስተዳደሩን ሁሉ ህገ መንግስቱን ሁሉ ለውጦ ስልጣን ወደሱ እንዲከማች አድርጓልና ብዙ እንትኖች አሉ። የስልጣን ኢንተረስትም አለ፣ የግል ስልጣን ኢንተረስትም አለ፣ የናሽናል ኢንተረስት አለ። አካባቢው ደግሞ ያ አካባቢ ለዓለም ጦር ለዓለም የፖለቲካ ወሳኝ አካባቢ ነው። ያ ሶስቱ ሃይማኖቶች የሚገኙት ወደዛው አካባቢ ነው። አይሁድ ሃይማኖት፣ እስልምና ሃይማኖት፣ ክርስቲያን ሃይማኖት ሶስቱም የተጀመሩት እዛ ነው። የችግሮች ሁሉ ቁልፍ ቦታ ነው እና ያን አካባቢ ሁሉም ይፈልጉታል። እስራኤልም ዝም ብላ መታየ መስለኝም በዚህ በሶሪያ ጦርነት መካከል የሆነ ነገር አላቸው። ኢራን አለ፣ ብዙ የተወሳሰበ ሳውዲ አረቢያ አለ። ይሄ ሁሉ እዛ አካባቢ ያለው የዓለምን እንትን የሚወስን ነው። ስለዚህ እነዚህ ከሃያላን መንግስታት ዝም ብለው አይመለከቱም። ለዚህም ነው ራሽያ አሁን ሰሞኑን አንድ አይሮፕላን ወደቀባቸው እንዳለ ወደዛ ለአዲስ አመት ወታደሮቻቸውን ለማስደሰት ሲሄዱ እንዳለ ተጨፈጨፉባቸው ወድቀው እና ምንድነው የሚያሳየው ቅድም ያልኩት ነው። መንግስታት ቋሚ ጥቅም ነው ያላቸው እንጂ ቋሚ ወዳጅ የላቸው። የህዝብ ለህዝብ ወዘተ ምናምን የሚባለው ምንም እንትን የለም።
በዋናነት እንደ ኢሹ ካየ ነው እጅግ በጣም ውስብስብና ብዙ መልሶችና ጥያቄዎች የሚፈጥር እንትን ነው። በተለይ በሚድል ኢስት በአረብ ሀገራት እንዲሁም ደግሞ በአረብ ገልፍ የሚባሉት ሀገራት ህብረቶች መካከል ውስጥ ያሉት የፓወር አቅም ወይም የኢኮኖሚ አቅም ማደግና መደራጀት በሃያላን ሀገሮች ላይ ትልቅ ስጋት የሚፈጥሩና at any time ላይ ይሄ በመልካም ገጽታ ወይም በመልካም እይታ የሚታይ ነገር አይደለም።
ከቁጥጥር ውጭ መውጣት የለበትም።
አይፈልጉትም። ኢቨን ለነሱም ኬኦስም ሶርስም የሚሆኑበት ከጊዜ ወደ ጊዜ ያለፈ ሲመጣ ታሪክ ራሱን እየደገመ ኢቨን በምርጫው ሂደትም ያልተሳካለት ሂላሪ ክሊንተን በአደባባይ ያወጣችው የሙጃሂዲን አመሰራረት በኋላ አልቃይዳ ሆኖ ለአሜሪካ ራስ ምታት ሆነብኝ ያለችውን አመሰራረትና አድገትም ያቀመጉል በጀርባ አጥንትም የነበረው ማን እንደነበረ በኋላ ላይ ስታየው አሁንም ላይ የአይሲስ መጠናከር በተለይ ደግሞ በሲሪያ ውስጥ ያለውን ሂደትም ስታየው አውሮፓ አምንድ አረባት ሀገሮች ውስጥ ያለው የሲሪያንም ጦርነት ካየው ተሁሉ ጊዜ የምጠይቀው የሊቢያ ጦርነት ላይ ኔቶና ያውሮ የአሜሪካ ህብረት ሳምንት ባልሞላ ሂደት ውስጥ ነው የሊቢያን የሚሊተሪ አቅም ፍሪዝ አድርጎ መንግስት ስልጣን እንዲለቅ ያደረገው። ዋይ ኖት ኢን ሲሪያ ብዙ አይነት እንትኖች አሉ። ምን የምለው ምንድነው የሰባዊነት ከሰባዊነት ይልቅ ጥቅምን መሰረት ያደረጉ ተቀሳቸው አንደኛ፣ ሁለተኛ ስቴቢሊቲ እንዲፈጠር ወይም ተፈጥሮ እንዲንትን እንዲል አይፈልጉም። ያ ሌላ ቶፒክ ነው። ወደዛ አንገባም። ዋናነት 2016 እንትኑስ ነው። ወደ ሲሪያ ስንመለስ ምናልባትም ከሁለተኛው የዓለም ጦርነት ቀጥሎ እጅግ በጣም የጦርነት አስከፊ ገጽታ የታየበት ኢንሲደንት ውስጥ የመጀመሪያ ደረጃ የሚይዘው ነው። በዚህኛው ጦርነት ከተጀመረ ከ2011 ጀምሮ በአጠቃላይ ከ250 ቢሊዮን ዶላር በላይ የሚሆን ኪሳራ ውስጥ ገብታለች ሲሪያ ባለው ጦርነት ውስጥ። ከሁሉም በላይ ደግሞ እጅግ በጣም የሚያሳዝኑና ልብ የሚሰብረው የዚህ አደጋ ሰለባ የሆኑት ሴቶችና ህጻናት ናቸው። ህጻናት ናቸው። በሀገር ውስጥ እነዚህ በሩሲያም በተለያዩ አቅምንትኖች ባላቸው ድብደባ ውስጥ የመጀመሪያ ተጋላጭ የሚሆኑት ደጋፊና አቅም የሌላቸው ህፃናትና ሴቶች ናቸው።
በማንኛውም ጦርነቱ ጊዜ የሚጎዱት ሴቶችና ህፃናት አቅም ደካማዎች ናቸው።
አዎ፣ በተለይ ደግሞ የአሌፖ ጉዳይ በአለም ደረጃ አነጋጋሪ በ2016 በአለም ደረጃ አነጋጋሪና አሳሳቢ የሆነ ጉዳይ ነው። ግን አንዱ ጥሩ ዜና አሁን ላይ ሙሉ ለሙሉ የአላሳድ መንግስት አሌፖን ተቆጣጥሯል የሚል ዜና ነው። አሁን በማገባደጃ ዲሴምበር መጨረሻ ላይ እየሰማን ያለነውና ከዛም ያንንም ተከትሎ አሁን ላይ የጦርነት ማቆም
ስምምነት ደርሰዋል
የሚልም ተራለ
ትንሽ ሰከንም የማለት ነገር ይታያል።
ምናልባት አትሊስ የሰብአዊ እንትኖችን ለማድረግ እና ለማህበረሰቡ ይንሱ አለው ነው ማህበረሰብ ምንትም
እርዳታ ለማድረስ ምናልባት ያመጭ
እና ይሄ በኋላ ነው። ከቱርክም በዛው ሳንወጣ ምንድነው የ የሩሲያ ጠቅላይ ሚኒስትር የነበሩት ምንድነው አምባሳደር የነበሩት አንድሬይ ካርሎቭ መገደል አንዱ ትልቅ ዜና ነበር። ያንን ተከትሎ ሩሲያ ያወጣችው መግለጫ የኖርዝ ምንድነው ኖርዝ አትላንቲክ አልኪዳን ጦር ወይም ኔቶ አው እና የአሜሪካን እጅ አለበት ለዚህ ደግሞ አጻፋውን ሰጣለው የሚል መግለጫ ወጥታለች። ኤኒዌይስ እዛም ላይ የ22 አመቱ የፖሊስ ወታደር የነበረው አምባሳደሩን ከገደለ በኋላ ሲጮህ የነበረው ስለ አሌፖ ነው አትርሱ ነውና ይሄም ምንድነው ሩሲያ ጦር ኃይሎች አሌፖ ላይ ከፍተኛ ደጽዋን ህዝብ ጨፍጨፋል የሚል እምነት በተለያየ እንትኖች ስላሉና ብዙ ዜና አለው። ስለ አሌፖም ብለን ስለ ሲሪያ ብዙ ማለት እንችላለን፣ ግን ስላለን ስለሌለ እንወጣና ከዛ ወጣ ብለን የአሜሪካን ምርጫ በተወሰነ መልኩ እንዳስሰዋለን። አህመድ በአሜሪካ ምርጫስ ምን ታዘብከ?
የአሜሪካ ምርጫ
ቤት ዜና ነው።
ሁለት ነገር ኢንተረስቲንግ ነገር ያየሁት መሰለኝ የብሬክሲት ላይ ምንድነው የድምጽ ሲገመገም ኦፒኒየኑ ሲታይ መጀመሪያ አሸናፊ የነበረው አትውጣ የሚለው ነው። አሜሪካንም እንደዚሁ መጀመሪያ ያሸንፋል ተብሎ የተጠበቀው ሂለሪ ክሊንተን ነበረች። ሁለት ኢንተረስቲንግ ነገሮች የታየው ይሄ ነው። ስታቲስቲክስ ምን ያህል ውሸታም እንደሆነ ወይንም የሰውን የልብ እንትን ማወቅ እንደማትችል። ኤኒዌይ ምንድነው የሚያሳየው ሴትየዋ በጣም የተጠላች ነች። ፐርሰናሊ አይወዷትም። ማንኛውንም በጠየቅ ብረተሰብ አይወዷትም። ምክንያቱም ሀብት ያከማቸች የገዢው መደብ ህዝብ አንድ ራሱን የቻለ እንትን ነበር፣ የነሱ ፋሚሊ ክላን ነበር። እና ያ ጥላቻ ስለነበራቸው በዚህ ላይ ደግሞ የምዕራቡ ዓለም የዚህ የኮንሰርቫቲቭ ጋዜጣ በጣም ኃይለኛ ነው። የነሱ ፕሮፓጋንዳ ምኑ ምኑ ተጨብሮ በተለይ ደግሞ ምርጫው ሳይካፈል የኖረው ይሄው ተራው ይሄ እነዚህ ትራሽ የሚሉት አለ ተራው ህዝብ ምንም በቃ ስራ የለውም ምንም የለውም ይወደቀው ነጮቹ በተለይ ነጮቹ ምንም ስራ የሌላቸው እነሱ ምንድነው ያላቸው ማነው እሱ ያሸነፈው ትራምፕ ምንድነው ያላቸው ምን ልዙ የምታደርጉት ነገር አለ ከዚህ በላይ ምንም ልትሆኑ አትችሉም ሲል መርጠው የማያውቁት ሁሉ እውነቱን ነው ግን ወድቀናል ከዚህ በኋላ እሱን ብናየው ምን እናጣለን
ለኛ ደስም ነው
እነዚህ እስከዛሬ ድረስ ምንም ያረጉልን ነገር እስቲ እንሞክረው አሉ። ሲይ ዲሞክራሲው አደጋው ይሄ ነው።
በዋናነት ግን እንደዚህ ነው ስናየው ብዙ ያለም ማህበረሰባት ከዛ ቀድሞ ኖርማሊ የአሜሪካ ምርጫ ከምርጫው በፊት የሚታወቅበት ይደታል የተለያዩ ቴክኒካል ሊሆኑ ስታቲስቲክሶች ይካሄዱና ቀድሞ ይገመታል ፕሪዲክት ይደረጋልና ያሁን ፕሪዲክሽን ጋፕ በጣም ሰፊ ነበርና ሁሉ ማህበረሰብ የሚያምነው ሂላሪ ክሊንተን ታሸንፋለች
ከልሱና
ያን ባልሆነ ሁኔታ ነው የሆነው። ከዛን ተከትሎም ህዝቡ ተቃውሞ ሰልፍም በኤሌ ወጣበት ይደል ነበርና ያለም መንግስታቶችም በተለያየ ቦታ ያሉት ዘ ሾኪንግ አውትካም ብሎ የዘገቡበት ሂደት የነበረ ሂደት ነው። እና ያ ነገር አለ ኤንዌስ ትራምፕ አሸንፏል። ያን ተከትሎ ሌላው ትልቁ አስደንጋጭ ዜና የሆነው ምንድነው የአሜሪካ የምርጫ ሲስተም በሩሲያኖች ሀክ ተደርጉብኛል እያሉ ነውና ይሄን ተከትሎ አምባሳደሮቹን በ78 ሰዓት ውስጥ
39 አምባሳደሮች
ነበሩ ሊወጡ አዘዋል። ይሄ አሁን እየተጋጋለ የመጣ ነውና የትራምፕ ጉዳይ አልተቋጨ ነው። በ2016 የተጀመረ አሸንፏል የተባለ ግን አሁንም ላይ ስቲል ያልተቋጨ አንዳንድ ሂደቶች አሉ። ስቲል ተጭበርብሮ ሀክ ተደርጉ ከተጭበረበረ አሁንም በአሜሪካ ታሪክ ውስጥ የመጀመሪያውና አስደንጋጭ እንትን ነው የሚሆነው። ኢቭን በቀጣይ ሂደታቸው ውስጥ የደህንነታቸው እንትን ጥያቄ
ይገባል
ሂደት ውስጥ ነው። ከአሜሪካ ሳንወጣ ባራክ ሁሴን ኦባማ የአሜሪካው የመጀመሪያ ፕሬዝዳንት ኩባን የጎበኙ ሆኗል። ከ1959
ግንኙነታቸውንም ያሻሻለው እሱ ነው።
አዎ የመጀመሪያው ሆኗልና በታሪክ እንትን ውስጥ የጥቁሩም ሆኖ ብቻም አይደለም የመጀመሪያው አዳዲስ ታሪኮችን በመጎብኘት በመስራት እንትን ብለው አልፈዋል። ምናልባትም ሂላሪ ክሊንተንን ብታልፍ የመጀመሪያዋ ሴት አሜሪካዊ
ፕሬዚዳንት ትሆን
ነበር እና 2016
በነገራችን ላይ ኢንተረስቲንግ ነገር አሜሪካኖች ከማቋጠቀላችን በፊት ጥቁር ኦኬ ጥቁር አይደለም ሙሉ ለሙሉ ባራክ ኦባማ ግማሽ ነጭ ነው anyway
አባቱ ያው ጥቁር ነው
አባት ነው ኦኬ አገራችን እንደሚባል ታውቂያለሽ አባት እምነት ነው እናት እውነት ነው ይላል ይሄ አባባሉ ነው anyway ዞ ሳንገባ ሴት ከመጥማጣባቸው አንድ ጥቁር መጣምባቸው ለሴት ያላቸው ንቀት በጣም ኃይለኛ ነው ይባላል አሜሪካን ውስጥ እና ተስፋ አርገው ነበር በተለይ ፌሚኒስቶች ለመጀመሪያ ጊዜ እስቲ አንድ ሴት ፕሬዝዳንት ሆናለች ብለው ነበር አሉ ነው አንድ ጥቁር ለመጀመሪያ ጊዜ ፕሬዝዳንት ሆነ ከእንግዲህ ወዲያ እንደገና አንድ ጥቁርና አንድ ሴት አሜሪካን ውስጥ ፕሬዝዳንት ለመሆን ሚቻል አይመስለኝም
ያገናምናል ምናልባት የመጨረሻ ዜና ስፖርት ውስጥ ከመግባታችን በፊት የሰሜን ኮሪያ የዓለም አቀፍ ትልቁ ዜና አምስተኛውን የኒኩለር ጦር ሙከራ አርግ ያለው ማለት ነው ይሄ ደግሞ በ2000 2006 ጀምሮ የተባበሩት መንግስታት ማንኛውንም አይነት የኒኩለር ሙከራ እንዳታካሄድ ሳንክሽን ጥሎባት ነበር እገዳ ያንንም በመጣስ ለአምስተኛ ጊዜ ነው ሰሜን ኮሪያ አረኩ ይያለች ያለችው የተሳካና ያረኩት ሙከራ ኦልሞስት 10000 ኪሎ የሚመዝን ክብደት ያለው ከሂሮሺማ የሂሮሺማ አይ ቲንክ 20 ቶን ሺቶና ካቢ ነውና ከዛ ማይተናል መጀመሪያ ላይ 20 ነው ሲሉ ነበር ታሁን 10 የሚሆን ትልቅ ነው እና ይሄ ሙከራ ሲወል ላይ ቢወድቅ ሙሉ ለሙሉ ያወደማታል
እንደምንም አንተ
ገልጸው ነው እንትን ያረጉትና ይሄም አንዱ ትልቁ አስጊና ትልቁ መነጋገሪያ ኢሹ ሆኖ ነው ያለፈውና ምናልባት ጊዜ ካለን የመጨረሻው ዜና ምናረገው ዜና ስፖርት ነው 2015 ዜና አረፍትም አለ እንደ ጊዜው ሁኔታ እና ያለ በብዛት ዜና አረፍቶችም በዚሁም ዘግበናቸው ያለፈው አሉ የካስትሮም አለ የማህመድም አለ ቦክሰኛው ከሀገር ውስጥም ስንመጣ
ኢንጂነር ኃይሉ
አልባና ኢንጂነር ብርጋዴር ለገሰ ተፈራ
የቆርቆር ሰማታዛኝ
ሩሲፍታር
ጀግኖች
ያየር
ኃይል ጀግኖች
ተውበት ነበር
ያየር ኃይል ጀግኖች የሚለው
ሩሲፍታርም ኤርፎርስ አባል ነበር እስከማስተውሰው ድረስ እኚህ ጀነራሉም እንግዲህ የኢትዮጵያ የታወቁ
ጀነራል በጣም የታወቁ
ምናልባትም እስቲ ወደፊት ጊዜ ያየር ሳከት ሰጠን በሱም ታሪክ ዙሪያ ምን አንተ ምን
በጀነራል ታሪክ
ኦሎምፒክ ላይ የሚሄዱ ተሳትፎ ሳይወዳደር የመጣም አንድ ኢትዮጵያዊ ብዙ ታሪክ ያለው ሩሲፍታር ማልፋል የቀድሞ የውጭ ጉዳይ ሚኒስትር አምባሳደር ተስፋዬ ዲንካም አጥተናል በዚህ ዓመት ሂደት ውስጥና ምናልባት በለማጠቃል ባጭሩ የወደ ስፖርት ስንመጣ ኦሎምፒክን እና አንጀርሳ ሌሎችም አሉ ግን ኦሎምፒክን ብናይ ጥሩ ነው ይመስለኛል
ሁለት ቃል ተናገር በኦሎምፒክ ላይ
ያው በዋናነት ለሊሳ ፈይሳን ማያንሳት
ትክክል ጀግና ነው
ያው እሱ አለ ሁለተኛው ደግሞ ምን ኖርባት ስዊድን ማገር በሁለት ወርቅ በስድስት ብርና በሶስት ነሐስ በማግኘት 29ኛ መሆኗን ያው ማበረሰው ስዊድን ውስጥ ነው ያለነውና
ማበረሰው
ምን ይደደው ብዙ ዜናዎች አሉ ግን ካለን ሰዓት አንሳር እንገድበዋለን እንግዲህ ሌላ ጊዜ ክፍተት ስናገኝ እንመጣበታለን
መልካም ብለናል
If I won't survive, well there's no tomorrow. Well if I should strive, I'm ready for a long road. If only we'll all realize the purpose we belongs to. Well if I survive, I'm ready for a long road. If only we'll all realize the purpose it belongs to. I wish I could see tomorrow. I wish I could face this pain. I wish I could wipe my sorrows like tears running down my face. When you pray that you pray no more, well that shouldn't make you blue. You see what they're trying to do after they take this long road. If I won't survive, well there's no tomorrow. just fly. I'm ready for a long, long road. If only we'll all realize the purpose of belongs to.
ፈዳቾ አድማጮች ከረፋዶ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የአትሌት ሻምበል ምሩጽ የፍጥረ ቀብር ስነ ስርዓት በአዲስ አበባ ቅድስተ ስላሴ ቤተክርስቲያን ዛሬ እንደሚፈጸም ታወቀ። የጀግናው አትሌት ሻምበል ምሩጽ የፍጥረ አስክሬን አዲስ አበባ ሲደርስ የአቀባበልና የተለያዩ ስነ ስርዓቶችም እንደሚከናወኑ ተገልጿል። ማክሰኞ ታህሳስ 18 2009 በካናዳ ቶሮንቶ ቅድስ ማርያም ቤተክርስቲያን ጸሎተ ፍትሐት በተደረገለት የሻምበል ምሩጽ አስከሬን ዛሬ አዲስ አበባ እንደሚገባም ተብሎ እየተጠበቀ ነው። በለቱ ከቀትር በኋላም የቀብር ስነ ስርዓቱ ይፈጸማል። የጀግናው ሻምበል ምሩጽ የፍጥረ አልፋት ህይወት ተከትሎ በኢትዮጵያ የተሰጠው ምላሽ የተደሰቱትና በቶሮንቶ ቅድስተ ማርያም ቤተክርስቲያን አሸኛኘት ስነ ስርዓት ላይ ተገኙት የሻምበል ምሩጽ ልጆች ሄኖክ ሐሳይና ሚካኤል ምሩጽ በተለይ ለኢትዮጵያ ህዝብ ምስጋና አቅርበዋል። ከ35 አመታት በፊት እንደ አውሮፓውያን አቆጣጠር በ1980 በሞስኮ ኦሎምፒክ በ10000ና በ5000 ሜትር ውድድሮች የድር ወርቅ ባለቤት የነበረው ሻምበል ምሩጽ ይፍጠር كزيام كسمن تاماتات قدم بلو اند ايروپيان اقوطاتر بسيستي ماتو سباولت بموني كولومبيك باسرشي متر يناس ميداليا ماينيتو يتاوسال بولتي اولومبيك يسوست ميداليا وشبالي بيتين برو نابا مكاكل جاور قطرجة بالم لاي كفتن يادنا اقوطن يترفو جغناو اتريت شامبل مروز يفتر بسباولت تاماتو باللفو هموز تاساس هيا ولتي زيت اين با كندا تورونتو معرفو يتاوسال የብሪታንያ ድረገጽ የኢትዮጵያ ምሩጽ ኢፍታር ዘነኛው ሯጭ አለፈ በማለት የአሜሪካ ቦስተን ግሎብ ሲዘግብ ማርሽ ቀያሪ ምሩጽ ኢፍታር ከዚያለም በመተለየ በማለት ዜናውን ያሰራጨው ደግሞ አትሌቲክስ ዊክሊ ነበር። ታላቁ ኦሎምፒክ ሰው ምሩጽ ኢፍታር አረፈ በማለት ስካይ ስፖርት ከብሪታንያ ሲዘግብ የጃፓኑ ጃፓን ታይምስ ዘነኛው ኢትዮጵያዊ ሯጭ አለፈ ሲል ለንባብ ማውቃቱ ተዘግቧል። በጋምቤላ ክልል በአውቶቡስ ላይ በተጣቂዎች በተፈጸመ ጥቃት 5 ሰዎች ተገደሉ። ከጋምቤላ ከተማ ወደ መተር ከተማ ይጓዝ የነበረ የህዝብ አመላለሻ አውቶቡስ ማደነታቸው ባልታወቁ ተጣቂዎች ጥቃት ተፈጽሞበት 5 ሰዎች መገደላቸውን የክልሉ ፖሊስ አስታውቋል። በህዝብ አመላለሻ አውቶቡስ ላይ ረቡዕ ጧት ላይ ጥቃት የተፈጸመው ከጋምቤላ ክልል 60 ኪሎ ሜትር ርቀት ላይ መሆኑ ታውቋል። አውቶቡሱ ከ40 በላይ መንገደኞችን አሳፍሮ ነበር። ማደነታቸው ባልታወቀም የተባሉ ተጣቂዎች የተሽከርካሪውን የነዳጅ ማያዣ በጥይት ከመቱት በኋላ የእሳት ቃጠሎ አደጋ ተነስቶ የአምስቱ መንገደኞች ህይወት ወዲያውኑ ሊያሽመቻሉን የመንግስቱ መገናኛ ብዙሃን ዘግበዋል። ለመጀመሪያ ጊዜ ለውጭ ደህንነት ሰራተኞች ደሞዝ በብር መከፈሉ ተዘግቧል። የህወሓት ያድግ መንግስት የውጭ ደህንነት ሰራተኞች ከዚህ ቀደም ተደርጎ በማያውቁ ሁኔታ ደሞዛቸው በብር እንዲከፈላቸው መደረጉ ተዘግቧል። እስካሁን ድረስ ደሞዝ ይከፈል የነበረው በአሜሪካን ዶላር ቢሆንም በዚህ ወር ግን ዶላር የለም በሚል ምክንያት በብር እንዲከፈልን ተደርጓል ሲሉ ተናግረዋል። በጎረቤት ሀገራት በደህንነት መረጃ ማሰባሰብ ስራ ላይ ከተሰማሩት የደህንነት ሰራተኞች መካከል ብዙዎቹ ከብሔራቸው ጋር በተያያዘ ከሚፈጸምባቸው አድሎ በተጨማሪ በቂ ክፍያ ባለማግኘታቸው ስራቸውን እየለቀቁ ስደትን አማራጭ እያደረጉ መሆኑ ተዘግቧል። የደቡብ ሞዞን ወከተላ አስተዳዳሪ አመጻው ጫካ መግባታቸው ተሰምቷል። የደህደን ያድከፍተኛ ካድሬና የዞኑ ወከተላ አስተዳዳሪ የነበሩት አቶ ስጣታው ጋሻው ከገዢው ፓርቲና መንግስት ጋር የፈጠሩትን ቅራኔ ተከትሎ በትውልድ አካባቢያቸው በናጸማይ ወረዳ ውስጥ ወጣቶችን አስከትለው መሸፈታቸውን ያካባቢ ምንጮች ገልጸዋል። አቶ ስጣታው ጋሻው ከዞኑ ደህነት ቢሮና አስተዳደር ጋር በተፈጠረ ቅራኔ ተገምግመው በተለያዩ የሙስና ወንጀሎች ክስ ተመስርቶባቸው ወደ ወይን ወረዳው ከተፈቱ በኋላ ወደ ትውልድ ወረዳቸው በመሄድ በመንግስት ላይ ተቃውሞ ያላቸውን ወጣቶችን በማሰባሰብ ጫካ መግባታቸው ተገልጿል። የመንግስት አጣቂዎች ወደ ወረዳው ሄደው ተደጋጋሚ ያሳሳብ ያደርጉም ስካውም ሊይዟቸው አልቻሉም። ያገር ሽማግሌዎችም በመያዝ በርቅስም አግባብተው ለመያዝ ወይም ግለሰቡ ያለበትን ቦታ እንዲጠቁሙ የተደረገው ሙከራ እስካሁን ሊሳካ ያለመቻሉንና በዚህም በወረዳው ውስጥ ውጥረት መንገሱ ተዘግቧል። የወልቃይት የአማራ ማንነት ኮሚቴ አባል ታሰሩ። በዳንሻይ ኖሮ የነበሩት የወልቃይት የአማራ ማንነት ኮሚቴ አባል የሆኑት አቶ ግዛው በሬ ተደጋጋሚ ማስፈራሪያና ዛቻ ሲፈጸምባቸው ከቆዩ በኋላ ባሳለፍነው ማክሰኞ ሶሮቃ ከተማ ላይ በስራ ላይ ያሉ በትግራይ ክልል የደህንነት አባላት ተፈነው ተወስደዋል። አቶ ግዛው በዳንሻ መኖር ስላልቻሉ ወደ ሶሮቃ ሄደው በግል ስራ ላይ ተዳደሩ ነበር። ግለሰቡ እስካሁን ድረስ የት እንዳሉ የታወቀ ነገር የለም። በሌላ በኩል ታሳስ ባታ በሚከበርበት ወቅት አርማ የሌለውን የኢትዮጵያ ሰንደቅ ዓላማ የክርስቲያን ዙር እንዲሰቀል አድርገዋል የተባሉትና ለሳምንታት የጠፉት አባ ቀለም ወርቅም ታሰራቸው ተጨምሮ ተዘግቧል። ኢትዮጵያ ስደንጋጭ የኤዳ ክምችት ካላቸው 10 ሀገራት መካከል አንዷ ናት ተባለ። ኢትዮጵያ በአፍሪካ ስደንጋጭ ነው የተባለ የውጭ ኤዳ ክምችት ካለባቸው 10 ሀገር መካከል አንዷ ሆና ተፈርጃለች። እንደ ፈረንጆቹ አቆጣጠር እስከ 2015 ዓ.ም ተብረት የሀገሪቱ የኤዳ ክምችት ይፋ ያደረገ አንድ ዓለም አቀፍ መጽሔት የሀገሪቱ የኤዳ ክምችት 22 ቢሊዮን ዶላር እንደነበረ በቅርቡ ባወጣው ሪፖርት አስፍሯል። ይሁንና በተያዘው የፈረንጆቹ 2016 ዓ.ም ተብረት ይኸው የኤዳ ክምችት ወደ 36 ቢሊዮን ዶላር አካባቢ መድረሱ ሲገለጽ ቆይቷል። ከሀገሪቱ በከፍተኛ ዕዳ ውስጥ ከተዘፈቁት 10 ሀገራት መካከል ኢትዮጵያ በ7ኛ ደረጃ የተቀመጠች ሲሆን ደቡብ አፍሪካና ግብጽ እያንዳንዳቸው እንደየቅደም ተከተላቸው 143 እና 46 ቢሊዮን ዶላር ባለዕዳ በመሆናቸውን አንድ አንሶርስ አፍሪካ የተባለ መጽሔት ዘግቧል። ሱዳን፣ ሞሮኮ፣ ቱኒዚያ፣ አንጎላን ከ3ኛ እስከ 6ኛ ላይ ተቀመጡ ሲሆን ጋና፣ ታንዛኒያ እና ናይጄሪያ ከ10 እስከ 15 ቢሊዮን የሚደርስ ዕዳ በመያዝን እስከ 10ኛ ደረጃ ተቀምጠዋል። የኢትዮጵያ አጠቃላይ ዕዳ ክምችት እንደ ፈረንጆቹ አቆጣጠር በ2015 ዓ.ም ተብረት 50 በመቶ የሚሆነውን አጠቃላይ ሀገሪቱ ዓመታዊ ምርት የሚሸፍን የነበረ ሲሆን የውሃዝ ዕዳው በመጨመሩ ሳቢያ ወደ 55 በመቶ አካባቢ ማሻቀቡን ለመረዳት ተችሏል። በቤንሻንጉል ቡለን ወረዳ በአማራ ተወላጆች ላይ ግፍና በደል እየተፈጸመ መሆኑ ተገለጸ። በቤንሻንጉል ጉሙዝ ክልል ቡለን ወረዳ የሚኖሩ የአማራ ተወላጆች ግፍና በደል እየተፈጸመባቸው መሆኑን የአካባቢው ነዋሪዎች ገለጹ። በቤንሻንጉል ጉሙዝና በአማራ ክልል አጎራባች ወረዳዎች በተለይም የጣና በለስ ስኳር ፋብሪካ ፕሮጀክቶች ባሉበት አካባቢ የተነሳው ህዝባዊ ተቃውሞ ለስርዓቱ ስጋት መሆኑ ይነገራል። በቤንሻንጉል ጉሙዝ ክልል የሚኖሩ የአማራ ተወላጆች በአካባቢው የመንግስት አጣቂዎች ተደጋጋሚ ግፍና በደል ሲደርስባቸው ቆይቷል። በዚሁም ሳቢያ በርካታ ህጻናትና ሴቶች አባወራና አባወራ የአማራ ተወላጆች እስከ መፈናቀል ደርሰዋል። በተለይም ከ2005 ጀምሮ የደረሰባቸው ያለው ስርዓትና ድብደባ መፈናቀል የብሔረ አማራ ዲሞክራሲያዊ ንቅናቄ ባዴን የሚመራው የአማራ ክልል ምንም አይነት ድጋፍ መሆኑ የተቃውሞ ድምፅ አላሰማም። ይልቁንም የክልሉ አመራር በቅርቡ ከተከሰተው ህዝባዊ ተቃውሞ ጋር በተያያዘ ከህዝባዊ ወያኔ ህርነት ጋር ቁርኝት ያላቸው ጥቂት የትግራይ ተወላጆች ጉዳት ደርሶባቸዋል በሚል ይቅርታ የጠየቁበት ሁኔታ መኖሩን ነው የሚታወቀው። ለዚሁም የትግራይ ተወላጆች ገንዘብ ድጋፍ ማድረጉም አይዘነጋም። በሌላ ዜና የአማራ ተወላጅ የሃይማኖት አባቶች ላይ ስቃይ የደረሰባቸው እንደሆነ ተናግረዋል። በተለይ በአዲስ አበባ ከ60 በላይ በተለያዩ ደብሮች የሚያገለግሉ የአማራ ተወላጅ የሃይማኖት አባቶች ጎዳና ላይ ተጥለናል ሲሉ አቤቱታ አሰምተዋል። የሚሰማን አጣን፣ ፓትርያርኩን ስናናግራቸው ገደል ግቡ እንዳሏቸው ለኢሳት ተናግረዋል። ጥቂት የማይባሉትም ወደ በረሃ መውረዳቸው የተነገረ ነው። በተጨማሪ ዜና ባለፈው ሳምንት በሰሜን ጎንደር ቋራ ውጊያ መደረጉን ተከትሎ የህወሓት መንግስት አካባቢውን የሚገኘውን ጫካ በእሳት ማያያዙ ሲገለጽ፣ ማሳዎችን በማቃጠል ሽንፈቱን በበቀል እየተወጣ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። የሳምንቱ አበይት ዜና በዚሁ ተጠናቋል።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች፣ የእሁድ ጨዋታ ፕሮግራም ለዛሬ ይዞላችሁ የቀረበው የጀጎልን በር ጥሰው የገቡ ሐሳቦች ሲሆን ይህ ጽሑፍ የተገኘው ከአሜን ባሻገር ከተሰኘውና እጅግ አወያይ ከሆነው መጽሐፍ ነው። ይህ ጽሑፍ የደራሲው የበውቀቱ ስዩም ሐሳብ የሚያንጸባርቅ ሲሆን በዚህ ጽሑፍ ላይ የተነሱትን ሐሳቦች ለውይይት እንዲጠቅሙ ወይም እርስ በርስ ለመመካከር ለመወያየት እንዲረዳ ተብሎ ታስቦ የቀረበ ስለሆነ ከደራሲው ሐሳብ ውጪ ሬዲዮን አይመለከትም። ከፕሮግራማችን ጋር አብራችሁን ሁኑ። የጀጎልን በር ጥሰው የገቡ ሐሳቦች። ድል አድርጌ እሱ ብቻውን ሲያመልጥ ሰውን ፈጀሁት። ይህ ኃይለ ቃል በጥንቃቄ መታየት ያለበት ነው። አንዳንዶች ሰውን ፈጀሁት የሚለውን ጠቅሰው ሚኒሊክ ሰላማዊ ነዋሪ እንደፈጀ ራሱ መስክሯል ይላሉ። በተጠቀሰው ደብዳቤ ውስጥ ሰው የሚለው ቃል ሰራዊት በሚል ትርጉም ነው ያለው። ደብዳቤው ጻፈበት ዘመን የነበረውን አማርኛ ስንመረምር ነገሩ በደንብ ግልጽ ይሆንልናል። ለምሳሌ አለቃ ገብረስላሴ ቴዎድሮስ በሸዋ ስላደረገው ዘመቻ ሲጽፉ አጼ ቴዎድሮስም ከበጌ ምድር ተነስተው በግስገሳ አንኮበር ደረሱ። በዚያ ቀን እስከ ማታ ድረስ ጥኑ ውጊያ ተዋጉ። የአጼ ቴዎድሮስም ሰው ቁጥር የሌላው ብዙ ሰው አለቀ ብሏል። እዚያ ላይ የአጼ ቴዎድሮስ ሰው ሲል የአጼ ቴዎድሮስ ወታደር ማለቱ እንደሆነ ልብ ይሏል። ሚኒሊክም ሰውን ፈጀው ሲል የአሚሩን ሰራዊት ፈጀው ማለቱ። ያም ሆኖ የብስራት ዜናው ላይ ግነት ይታያል። በጨለንቆ ጦርነት የአሚሩ ሰራዊት ሙሉ በሙሉ አላለቀም። በጦርነቱ የተሳተፈው ከ4000 እንደማይበልጥ ታሪክ ጸሐፊዎች ነግረውናል። የሞተው 1000 ያክል እንደሆነ በጦርነቱ ላይ የነበረው አውሮፓዊ ሐኪም መስክሯል። ሐረርጌ ከተማዋም ገባሁበት። ሚኒሊክ ወደ ሐረርጌ ገብተው ከተማዋን የተቆጣጠሩበት ጨዋ መንገድ ተምሳሌታዊ ነው ተብሎ ተወስዷል። ወደ ከተማዋ በድል አድራጊነት እንደገቡ የሐረርጌ ሰዎች ገንዘባቸውንም ቤታቸውም እንዳይነካ በደጃቸውም ጥበቅ ቆመበት። ማለትም በዛሬው አነጋገር የሰላምና መረጋጋት ኃይል በከተማዋ ውስጥ ተሰማራ። ንጉሱ ቀጠለና እስላሙና ኦሮሞውም እንደ አንደበቱ ይደር የሚል የሃይማኖት ነጻነትን የሚያረጋግጥ አዋጅ አስነገረ። ሚኒሊክ ሐረርን ለመያዝ ስለነደፈው እቅድ ለንጉስ እምቢርቶ ሲያብራራ ሐረርጌ ስንገባ ሰው ሁሉ በሃይማኖቱ እንኖራለን ብሎ ቃል ገብቶ ነበር። ይህንን ቃል ኪዳኑን አከብሯል። በዚህ መልኩ ለሐረርን ገባ ህዝብ በንብረቱና በመንፈሳዊ ሀብቱ ዋስትና ሰጥቶታል። ከድሮ ወደ ዘንድሮ ሊሸጋገር አሁን ከጀጎል በር ላይ ቆሚ ሳያት ሐረር ተስፋና ስጋት አርግዛ ታየችኝ። የምን ተስፋ የምን ስጋት? ከተስፋው ልጀምር። በአንድ ወቅት ስለሐረር አንድ ቀን ሰምቼ ነበር። ጥቂት ሰዎች ተሰብስበው አቶ መለስ ዜናዊ ዘንድ ይመጡና ሐረር ከተማ ውስጥ ቆመ የሚገኘው የነፍጠኛ ራስ መኮንን ሐውልት ፈርሶ በቦታው የአሚር አብዱላህ ሐውልት ይቆም የሚል አቤቱታ ያቀርባሉ። መለስ ትንሽ አስተባረረና የራስ መኮንን ሐውልት ማፍረስ አትችሉ፣ ነገር ግን በራስ መኮንን ሐውልት ላይ የአሚር አብዱላህን ማፈናጠጥ ትችላላችሁ ብሎ መለሰላቸው ይባላል። ቀሉ እንደሰማው ይሄ ሐረር ህዝብ እምነት እንጂ የመለስ ሐሳብን የሚያንጠባርቅ ቀል አይደለም አሉ። የሐረር ህዝብ ራስ መኮንንንና አሚር አብዱላህን በአንድ ፈረስ ማስገድ ችሏል። በከተማ ውስጥ የሁለቱ ሰዎች መታሰቢያዎች ይታያሉ። ኩታ ገጠም ድንበር ያላቸው ቤተክርስቲያኖችና መስጊዶች ተቃቅፈው የሚኖሩባት ሆደ ሰፊ ከተማ ናት ሐረር። ዩኔስኮ ይህንን የከተማዋን ልዩ ችሎታ አድንቆ የመቻቻል ከተማ የሚል ማዕረግ አጎናጽፏታል። የበጎ የሆነ የህዝብ ባህል ከባለስልጣኖች ዓላማ ጋር ሲላተማየውና ስጋት ገባ። ወደ ሐረር ብሔራዊ ሙዚየም ጎራ ስል በትልቅ ፍሬም በታጠረ ፎቶ ማዕደር ውስጥ ተቀምጦ የሚጎበኝ ምስል አየሁ። የጥንታዊ ህንፃ ምስል ነው። ከምስሉ ራስጌ በሚኒሊክ ወረራ ወቅት ወደ ቤተክርስቲያንነት የተቀየረው የቀድሞ የረኡፍ ባሻ መስጊድ ገጽታ የሚል ለቁጭት የሚጋብዝ ማስታወቂያ ተጽፎበታል። በወረራው ወደ መስጊድ የተቀየረ የተባለው መድኃኔዓለም ቤተክርስቲያን ሀገር አማን ነው ብሎ በቢጫ አጥር ተከቦ ከከተማውን ብርት ላይ ቁጭ ብሏል። ከቤተክርስቲያን ፊት ለፊት የጨለንቆ ሰማዕታት ሐውልት እንዲቆም ተደርጓል። የሚኒሊክና የአብዱላሂ ሰራዊት የተዋጉበት ጨለንቆ ከሐረር ብዙ የሚርቅ መንደር ሆኖ ሳለ በከተማ ውስጥ መታሰቢያውን ለማቆም ብዙ አማራጭ ቦታዎች እያሉ ሰቢያ በተክርስቲያን ደጃፍ ላይ እንዲቆም የተደረገበት ምክንያት ምን ይሆን? ያስገባሪ መታሰቢያን የገባሪ መታሰቢያ በቅርብ ርቀት በማፋጠጥ ለህብረት ሰው የተዘጋጀለት ወጥመድ እንዳይሆን ስጋት አለ። መቼም ታሪክ አይቀየር፣ መቀየር የምንችለው ታሪክን የምንመለከትበትን መነጽር። ከታሪክ ውስጥ ካቴና የማያይ እንዳለው ሁሉ አምባር የሚያይም አለ። ዛሬ እርር ኩምትር የምንልባቸው ትውስታዎች ወደ ሰፊ አይን ብንመለከታቸው እንደ በረከትም ልንቆጥራቸው እንችላለን። ፈረስ መጋል ላይ ተባለው የዛሬዋ የሐረር ከተማ አደባባይ በአሚር አብዱላሂ ዘመን የፈረስ መሸጫ አደባባይ እንደነበር አንብቤያለሁ። መስጊድ እንደነበረበት የሚገልጽ የታሪክ ሰነድም አለ። መስጊዱን ለቤተክርስቲያን መለወጥ እንደ ሐዋርያዊ ትልቅ ተልእኮ የሚቆጥሩ ሰዎች ካስገባሪው ወገን ነበሩ። የጊዜው ጠባይ በሌላ በኩል ጉልበት ሲሳማቸው ቤተክርስቲያን ወደ መስጊድ የቀየሩ ወይም ለመቀየር ያቀዱ በጊዜው ተነስተዋል። ቴድሮስ ሽጉጡን ከተጣ በኋላ ወይዘሮ መስታዋት የተባለች መንደረኛው በመቅደላ የነበረውን ቤተክርስቲያን ወደ መስጊድነት ቀይራለች። የፖርቹጋል ወታደር ካታንዞ የሚነግረን ከሆነ ግራኝ አህመድ የላሊበላን ቤተክርስቲያን ለመስጊድነት አጭቶት ነበር። አባቶች የሃይማኖት መቻቻል መንፈስ እስካልገለጠላቸው ግን ደግሞ ማፍረስን ተተው መውረስ መመረጣቸው ማወቅ ያጥናናል። በተክስታን መስጊድ ሲቃጠል የሚጎዳው እምነቱን አይደለም። እምነቱማ በአማናን ልብ ውስጥ በእልክ ይበልጥ እየተንቀለቀለ ይኖራል። የእምነት ስርዓቱ ጠላት ባልደረሰበት ሀገር ውስጥ የሚገኝ ቤተ አምልኮ ውስጥ ይቀጥላል። በታምልኮች ሲቃጠሉ የሚደርሰው ትልቅ ጉዳት ልዩ ልዩ ደጥበቦች መውደምና ዝርያቸው መቋረጥም፣ ተወደደም ተጠላም ነገ ከከነገ ወዲያስ ሳይንስ ሲጎለብት ሀብት እየተተረፈረፈ ሲሄድ አምልኮ መንፈስ እየቀዘቀዘ እንደሚሄድ አጥራጥረ እነት የሚባለው ነገር ጨርሶ እንኳ ባይወገድ አምልኮ ቦታን የሙጥኝ የሚል እምነት እንደሚወገድ መገመት ይቻላል። ለጥንታዊ ስነ ህንጻዎችና ለብራናዎች ያለን አድናቆት ግን በቀላሉ አይበርድ። ስነ ውበት ከእምነት የተሻለ እድሜ ኖሯልና ይህንን ስናስብ መስጊድን በማፍረስ ፋንታ በተክርስቲያንና አድርገው ያቆዩትን በተክርስቲያኑን በማቃጠል ፋንታው ለመስጊድነት ቀይረው ያስተላለፉትን አባቶቻችንን እናመሰግናቸዋለን። ሐረር ኢትዮጵያን ህልውና ለማይፈልጉ ሰዎች ከሚመረጡ ስስ ብልቶች አንዷ ናት። ታሪኳንና በቂምና በቁርሾ ዘይቤ ተርጉመው ህዝቧን ጎራ አስለይተው ለማፋጀት የሚፈልጉ ሰዎች የሉም ብዬ አላስብም። በእውቀቱ ስዩም ከአሜን ባሻገር
ችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የወይዘሮ አና ጎሜዝን በተመለከተ ወያኔ አንገታቸውን ለማስደፋት የሚያደርገው ሙከራ በቅድሚያ ገልጸንላችኋል። ይሄን በተመለከተ ይሄን ጀግና ለኢትዮጵያኖች ነጻነት የሚታገሉ ጀግና ወያኔ አንገታቸውን ለማስደፋት በሚታገልበት ጊዜ በአንጻሩ ደግሞ የኢትዮጵያ ነጻነት ሌት ተቀን የሚመኙ ሌሎች ኢትዮጵያኖች በበኩላቸው ኢትዮጵያኖችን በማስተባበር ይሄንን ከይሲ ተግባር የወያኔን ከይሲ ተግባር ለማስቀረት እየታገሉ ናቸው። ይሄን በተመለከተ አንድ ኮሚቴ ተቋቁሟል። ጠና ይስጥልኝ እና አስተዋውቃችሁ ኮሚቴውን አባል ጠና ይስጥልኝ። ሃሎ
አመድ
ሃሎ ይሰማል? ሃሎ 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 አልማጥቻችን ጉንነት ተቋርጧል መሰለኝ እንደገና እንሞክራለን። ዶማን ፌስ ያጋ አንሲራ ፈቶ ዲራ ማለን ዲራ ማለን ዲራ ማለን ዲራ ያጋ ያን ማለን ዲራ ጫጫ I'm gonna make you mine.
አሎ ተናስተልኝ አሎ
ተናስተልኝ እንደናችሁ ሰማላው አንዱ ለስኩስት
አይ ሰማላው ሰል እንደምን አረፈድክ
ተናስተልኝ ገናችሁ
እግዚአብሔር ይመስገን
እንግዲህ መስመራችን ላይ ገብቷል መሰለኝ እንግዳችን ተናስተልኝ አሎ
ተናስተልኝ እንደምን አረፈዳችሁ እንደምናችሁ
አቶ ዘላለም ይባላል አቶ ዘላለም የዚህ የተቋቋመው ኮሚቴ አባል ነው እስቲ አቶ ዘላለም ይሄን በተመለከተ አጠራ አድርገህ ምንድነው አላማው ለምንድነው የተቋቋመው አንተ ማነህ አጠራ አድርገህ
ተናስተልኝ የኢትዮጵያ ድምጽ ራዲዮ አዘጋጆችን አዳማጮች እኔ ዘላለም ተሰማ ባላለሁ የምኖረው በ እንግሊዝ ሀገር ነው በተደጋጋሚ በዚህ ሬዲዮ ፕሮግራም ላይ ቀርባለሁኝ አልፎ አልፎ እኔ የሰብአዊ መብት ተሟጋች በመባል ነው ያው ብዙኛውን ጊዜ የምታወቀው እና የአውሮፓ የተቋቋመ ባለፉት 10 አመታት ውስጥ ለኢትዮጵያ ውስጥ ለሰብአዊ መብትና ለፍትህ መከበር የሚሰራ ግብረ ኃይል አለ በዛ ግብረ ኃይል ውስጥ ከሚሰሩት አንደኛው አባል ነኝ እና ይህ ግብረ ኃይል ያው ብዙ መግለጫ የሚያስፈልገው አይደለም በአገራችን ውስጥ ሰፍኖ ባለው አፈና የሰብአዊ መብት መጣስና እንዲሁም የዜጎች ክብር መጣስ ያንን በተመለከተ አለሁኝ የሚለው አገዛዝ በህዝብ ላይ ያደረሰ ያለውን ሰቆቃ በመሟገት ደረጃ በአውሮፓ ውስጥ ለአውሮፓ መንግስታትና ለአውሮፓ ማህበር ይሄንን የኢትዮጵያ ህዝብ ድምጽ በመሆን የበኩሉን አስተዋጽኦ የሚያደርግ ድርጅት ነው ስለራሴ ይሄንን ካልኩ ይበቃል
አሁን ያቋቋማችሁት በተለይ ወይዘሮ አና ጎሜዝን በሚመለከት ስለሱ ጉዳይ እስቲ ብትገልጽልን ምንድነው ምክንያቱስ አላማውስ ምንድነው
ኦኬ ያ እንደሚታወቀው በውጭ ሀገር የምንኖር ኢትዮጵያውያንና ኢትዮጵያ ወዳጆች የምናደርገው ትግል ፎከስ የሚያደርገው በአብዛኛው በአገር ውስጥ የሚደረገውን እንቅስቃሴ በማገዝ ላይ ነው ይሄንን የምናገዝበት መልኩ እንደሚታወቀው አሁንም የፋይናንስ እርዳታ በማድረግ የዲፕሎማሲና የሎቢን እንቅስቃሴ በተመለከተ ምክንያቱም ያ ስርዓት በአብዛኛው የሚንቀሳቀሰው በለጋሽ ሀገሮች እርዳታና ብድር እና የፖለቲካ ድጋፍ ላይ መሰረት ያደረገ በመሆኑ ያንን ደግሞ እነዚህ ሀገሮች ደግሞ በአብዛኛው የተመሰረቱበት የነጻነት የዲሞክራሲ እና የፍትህና የኩል ሰረቱ ሀገሮች በመሆናቸው ለዛ መስፈን ይሳራል በሚል ነው የኛን ሀገር መንግስት ይሄንን ሁሉ እርዳታ የሚያደርጉለትና እነዚህን መሰረት ያደረጉ እርዳታዎች የሚደረጉ ከሆነ ሀገር ውስጥ ያለውን ሁኔታ ጋራ የሚጣጣም አይደለምና ይሄ እንዲደረግ የሚለውን ውትወታ ማድረግና የኢትዮጵያ ህዝብ የሚደርስበትን ሰቆቃና ችግር ለዓለም መንግስታትና ለዓለም ማህበረሰብ እንዲረዱት ማድረግና ተገቢውን ጫናና ተጽዕኖ በኢትዮጵያ መንግስት ላይ እንዲያደርጉ የሚሰራ የሲቪክ ኦርጋናይዜሽን ነው ምንም ካንድ ፖለቲካ ድርጅት ጋር የወገነ ስብስብ አይደለም ይሄ እና ከወይዘሪት አና ጎሜዝ ወይንም በአውሮፓ ፓርላሜንት ውስጥ የኢትዮጵያን ጉዳይ sort of ከማንኛችንም በበለጠ ሁኔታ ከፍ አርጋ በማንሳት ደረጃ የምትታወቀው የፖርቹጋሏ የአውሮፓ ፓርላማ እንደራሴ የወያኔ አገዛዝ የሚያደርገው ትግል ፈርጀ ብዙ ነው በሀገር ውስጥ የራሱን ህዝብ በግልጽ በሆነ መንገድ ማለት ዳይሬክት በሆነ ኮንትሮል ከሚያደርገው አፈና በበለጠ በውጭ ሀገር ከፍተኛ የዲፕሎማሲ የፖለቲካና የፋይናንስ ዘመቻ ያደርጋል እጁን አርዝሞ በውጭ ሀገር የሚገኘውን ኢትዮጵያ የኢትዮጵያ ኮሚኒቲ በተቃውሞ እንቅስቃሴ ላይ እንዳይነሳ ወይንም በአገር ቤት ላለው እንቅስቃሴ ድጋፍ እንዳያደርግ አገር ቤት ውስጥ የሚደርሰውን ነገር ለዓለም ማህበረሰብ እንዳያሳውቅ ከፍተኛ ዘመቻ ያደርጋል። እንዳውም በአውሮፓና በአሜሪካ ወይም ነጻ በሚባሉት ሀገሮች ላይ ማድረግ ባለመቻሉ ነው እንጂ በሌሎች የአፍሪካ ሀገሮች ውስጥ እንዳውም ይሄን ነገር ያደርጋሉ ብሎ አቀንቃኞች ወይንም ተላልቅ መሪዎች በደህንነቶቹ አማካኝነት እያፈነ ሁሉ ይወስዳል እና በነዚህ በነጻ በአውሮፓና በአሜሪካ በሚገኙ ነጻ ሀገሮች ግን ማድረግ የሚችለው ነገር ከፍተኛው የፕሮፓጋንዳ እና የዲፕሎማሲ ጦርነት ነው እና ይሄን በዚያግ በአውሮፓ የሚገኙን የኢትዮጵያ ማህበረሰብ ብቻለው sort of በፕሮፓጋንዳ ደረጃ ትጥቅ በማስፈታት እሱ የሚያደርገው እንቅስቃሴ የትም የሚደርስ ያለ መሆኑን መሬት ላይ ያለውን ነገር ሙሉ በሙሉ የተቆጣጠረው እንደሆነና ከዚህ የሚደረገው ጫጫታ ምንም ለውጥ እንደማያመጣ አይነት ነገር የሚደረግ ዘመቻ አለ። ውስጡን ደግሞ በግልም ደግሞ በሰዎች ላይም የሚደረግም የማስፈራሪያ ዘመቻ እንደዚህ አይነት ነገሮች ያደርጋል። በፈረንጆቹ ላይ ማለት የፖለቲካ መሪዎችም የሆኑ የሀገር መሪዎችም ወይንም የኢትዮጵያን ጉዳይ የሚመለከት ስብስብ ላይ የሚሰሩ ሜምበር ኦፍ ፓርላመንት በየሀገሩ የሚገኙትን በፋይናንስ አቅም ደረጃ የተቻለውን ሁሉ ነገር አድርጎ በድለላም በሙስናም በግብዣም ያደርጋቸው ብዙ ነገሮች አሉ። እነሱን ላለማስቀየም ከፍተኛ ጥረት ነው የሚያደርገው። በሚዲያ ውስጥ ያሉትን በትላልቅ የሚዲያ ተቋሞች ሰርተሊ በነ ቢቢሲ ውስጥ ያሉትን በርግጠኝነት መናገር እኔ የምችለው የማቀው ነገር የቢቢሲ ኮረስፖንዳንቶች ስለ ኢትዮጵያ ክፉ ነገር እንዳይና የሚቻላቸውን ሁሉ እንደሚያደርጉ እኔ በቅርብ አቃለሁ። እንዳውም እስከማቀው ድረስ እዚህ ድረስ መጥተው ከቢቢሲ ጋራ የገቡት ውል ሁሉ እንዳለ እናቃለን። ያንን ሁሉ አልፈን ገፍተን ነው ቢቢሲ የኢትዮጵያን ሁኔታ እንዲዘግብ ከፍተኛ ጥረት የምናደርገው። እንዳውም በግል የኢትዮጵያ መንግስት የቢቢሲ ጋዜጠኞች አገር ቤት ሄደው እንዲህ አይነት ቦታ ላይ ኤርፖርት ላይ ወይንም እንደዚህ አይነት የመስተናገጃ ቦታ ላይ ጥሩ መስተንግዶ አላገኘንም ብለው ላደረጉት ኮምፕሌንት ራሱ ከኢትዮጵያ ውጭ ጉዳይ ሚኒስትር የግል አፖሎጂ ደብዳቤ እንደሚጻፍላቸውና ካሳ እንደሚሰጣቸው ሁሉ በግልጽ የምናቀው ነገር ነውና እዚህ ድረስ ነው የሚሄደው። የፓርላማ መሪዎች ወይንም በዚህ በገዢው ፓርቲ ውስጥ ያሉ ፖለቲከኞችማ እነሱ በሲስተር ፓርቲ በሚል ሽፋን ስር ሄደው የወያኔን የፓርቲ ኮንቬንሽን እንዲያዳምጡ ወይንም እዛ እንዲጋበዙ ይደረጋሉ። የሆሊዴያቸው አረጅ ይደረግላቸዋል። ይሄ ሁሉ ይደረጋል እነሱ አፋቸውን ለማዘጋት ወይንም ሬዚስት እንዲያደርጉ ማንኛውም በኢትዮጵያ ላይ ምንም አይነት ጥያቄ እንዳይነሳ። ከዚህ አልፈው ይሄ ሁሉ የማይበግራቸው ጠንካራ የኢትዮጵያ ብቻ አይደለም የነጻነት የፍትህ እና የዲሞክራሲ ወዳጅ የሆኑ ሌሎች ኤምፒዎችን ግን በዚህ የማይደለሉትን ግን ስማቸውን በማጥፋት እና እነዚህ ሰዎች እንዳውም አልፎ ተርፎ ኮሎኒያሊስት የሆነ ሜንታሊቲ ያላቸው በመሆናቸው ነው የኢትዮጵያን ጉዳይ አለቅ ያሉት የሚል አይነት እንደምታ ያለው ዘመቻ በእነሱ ላይ ያካሂዳሉ። ከነዚህ መካከል አና ጎሜዝ ላይ የሚደረገው ዘመቻ ይሄንን ይመለከታል። እና ወይዘሮ አና ጎሜዝ በአውሮፓ ፓርላመንት ውስጥ የኢትዮጵያን ጉዳይ በተመለከተ ከ1997 የምርጫ ታዛቢ መሪ ሆና ከሄደች ጊዜ ጀምሮ በርግጥ በይፋ የኢትዮጵያን ጉዳይ ከሷ የበለጠ ማንንም ጠንቅቆ የሚያቀው የለም እና በእውነቱ በብዙ ሺህ የሚቆጠር የዲያስፖራ ኢትዮጵያዊ ከሚያደርገው ተጋድሎ የበለጠ ነው ለኢትዮጵያ ህዝብ። ምክንያቱም እሷም ያለፈችበት ነው ኦቶሪታሪያኒዝም ወይንም የአፈና አገዛዝን በአገሯ በፖርቹጋል ውስጥ ያለፈችበት በመሆኑ ከዛ ጋር ተመሳሳይነት ያለው በትግል ከህዝቧ ጋር ተወጣ ያለፈችው ነገር በመሆኑ ይህንን ነገር አሁንም በማንኛውም ዓለም ላይ አንድ ታዋቂ አይሪሽ ስቴትስማን አለ ለአፈና አገዛዝ መስፈን የሚያስፈልገው ነገር የደግና ጠንካራ በመርህ ላይ ህይወታቸውን መሰረት ያደረጉ ሰዎች ዝምታ ብቻ ነው የሚያስፈልገው የሚል አነጋገር አለው። ይሄ ምናልባት ትርጉሙ በአማርኛ በግልጽ ላይሆን ይችላል። በግልጽኛ ማለት ቢያስፈልግ all it takes for tyranny to exist is for good people to do nothing or to remain silent ነው የሚለው እና በጎ ሰዎች ወይንም በመርህ ላይ የቆሙ ሰዎች ዝም ባሉ ቁጥር የአፈና እና የዘረኝነት አገዛዝ ለመንሰራፋት ምቹ ሁኔታ ይፈጠርልታል እና እነዚህን ሰዎች ዝም ማሰኛ በድለላ ቢቻል በጥቅም ባይቻል ደግሞ የሚደለሉ ካልሆነ ደግሞ ስማቸውን ማጥፋትና እነሱ ላይ ስማቸው ላይ ጥላሸት ለመቀባት የሚደረገውን ጥረት ስትራቴጂ ነው ወያኔ የሚያደርገው የትም ቦታ የሚያደርገው ነገር ነው እና አና ጎሜዝ ላይ የተደረገው ነገር ይሄ ነው እስከምናቀው ድረስ ባለፉት አይ ቲንክ አንድ አራት ሳምንታት በፊት ይመስለኛል በወያኔ አፍቃሪ በሆነ ድረገጽ ላይ ኢትዮጵያዊነን የሚቆረቆሩ ሰዎች ነጻነት ማለት ለነሱ ምን እንደሆነ አልገባኝም ትርጉሙ እና በወዘሮ አና ጎሜዝ ላይ ኢትዮጵያዊነት ኢትዮጵያ ሉዓላዊ አገር መሆኗን የማታቂ ከሆነ እናምን ነገር ብሎ ጅሽን አንሺ የሚል አይነት ፔቲሽን ያስፈረሙ እንደነበር እናስታውሳለን። the least እኛ ደግሞ በእውነቱ አና ጎሜዝ ኢትዮጵያ ስለሆነ ብቻ አይደለም ይሄን ነገር የምትናገረው የትም ቦታም የትም አገር ላይ የሚፈጸም ነገር ቢሆን በመርህ ደረጃ ይዛ የምትቃቋማ ጋራ የቆመችበትን ዓላማ የሚያንጸባርቅ በመሆኑ የምታደርገው ነገር ነው። እግዚአብሔር ይመስገን እንደውም ከኛ ወገን ሆና በመቆሟና በአገራችን ውስጥ የሚደረገው ነገር በይፋ ለዓለም መንግስታትና ለአውሮፓ ማህበር የምታደርግ መሆኑ ለኛ ትልቅ ሞገስ ነውና እኛ ማድረግ የሚጠበቅብን ነገር አንደኛ የዚችን የእውነት እና የፍትህ እና የነጻነት ታጋይ የአውሮፓ ሜምበር ኦፍ ፓርላመንት ስሙዋን እና ልዕልናዋን ማስከበር መከላከል የኛ ፋንታ ነው። ያንን ማድረግ ያስፈልገናል። ከዛም አልፎ ይቺ ሰው በአውሮፓ ፓርላማ የኢትዮጵያ ውስጥ ያለው አፈና እና ሰቆቃ ድምጽ ከፍ ብሎ እንዲሰማና ዓለም እንዲያቀው የፖለቲካ መሪዎችን የተቃዋሚ መሪዎችን በአገር ውስጥ ድምጻቸው ሊሰማ ያልቻለው በመላው ዓለም እንዲሰማ አድርጋ ለማድረግ በአውሮፓ ፓርላመንት ውስጥ ሂሪንግ ወይንም ሸንጎ ያዘጋጀች መተው እንዲናገሩት አደርጋለች። ከዚህ ቀደም እንደምናቀው ባደረገችው ሂሪንግ ላይ ቀርበው የነበሩት ዶክተር መራራ ጉዲና እዛ ላይ ቀርበው ወደ አገር ቤት ሲመለሱ በወያኔ ታፍነው ወደ እስር መወርወራቸውን በቅርቡ የምናቀው ነው እና እነዚህን ጉዳዮች በተመለከተ እኛ ኦርጋናይዝ ያደረግነው ፔቲሽን አለ። ያ ይቅርታ በጣም ያ ፔቲሽን እንዳልኩት በመጀመሪያ የወይዘሮ አና ጎሜዝን ስብእና እና ለልና ለሰርተፍ ለመከላከል እንዲሁም ከዛ በዘለለ ሁኔታ ተገቢያ ድርሻችን መሆን ያለበት ነጻነትና ፍትህና ዲሞክራሲ እዛ ሀገር ላይ እንዲመጣ የሚደረገውን ጥረት ማገዝ በመሆኑ በተጨማሪ የተመሰረታችሁበትን እሴቶች ጋራ በማይጣጣም መልኩ ለዛ መንግስት የምታደርጉት ማንኛውም እርዳታ አፈናን እንደማጠናከሪያ መሳሪያ እየተጠቀመበት በመሆኑ ይሄንን ነገር እንደገና ቆም ብላችሁ እንድታስቡ ተጨማሪ ማስረጃ የምትፈልጉ ከሆነ በአውሮፓ ፓርላመንት ውስጥ ተጋብዘው መተው ንግግር ያደረጉ የ ህጋዊ ተቃዋሚ ፓርቲ መሪ የነበሩ ዶክተር መራራ ጉዲና አገራቸው ሲመለሱ ወደ እስር ተወርውረዋል እና ይህ መሰረታዊ የሆኑ መብቶች ምንም አይነት የመናገር እንኳን መብቶች የማይከበሩበት አገር በመሆኑ ያንን አገር በዚህ ሁኔታ
መደገፍ የለባችሁም ነው የምትሉት? ዘላለም በጣም ጥሩ
ነገር።
አዎ ዘላለም
ራሽ ከሴታችሁ ጋር የማይጣጣም በመሆኑ ድጋፋችሁን እንደገና ሪቪው እንድታደርጉ ቢሆንም እንዳውም ይሄንን መንግስት እነዚህን ሴቶች እንዲያከብር የራሱን ህገ መንግስትም እንዲያከብር ከፍተኛ ግፊት እንዲያደርጉና አላግባብ በስር የተወረወሩ የፖለቲካ አመሪዎች እንዲፈቱ። ከዛ በተጨማሪ ሌላው ፔቲሽኑ ላይ ያስቀመጠው ትልቁ ጉዳይ ኢትዮጵያ የኢትዮጵያ ህዝብ በሚደርስበት ፈተና እና ሰቆቃ ጀርባ እዚህ አገር መተው እጃቸውን ሰጥተው የፖለቲካ ጥገኝነት በአውሮፓ ውስጥ አግኝተው እንደገና መልሰው የወያኔ ደጋፊ በመሆን የአውሮፓ ወይም እዚህ ነፃው አገር ላይ የሚገኙትን የፖለቲካ ተቋሞችና ፖለት የአውሮፓ ፖለቲከኞች የሚሞግቱ አጌንስት ደም ሰልፍ የሚወጡ የወያኔ ኤጀንቶች እንዳሉ እናቃለን።
ዘላለም በማከለ ልግባ በማከለ ልግባ በጣም ጥሩ ገብቶናል። ለምን እንደሆነ አሁን ጥያቄ ያለው ምንድነው? የወያኔን ተቃውመናል ብለው አውሮፓ ድረስ መጣው አሜሪካ ድረስ መጣው የምንድነው የጠለላ የተሰጣቸው አሁን ዞር ብለው ወያኔን ደግፈው ዴሞክራቲክ ፎርሱን የሚቃወሙ አሉ። ገብቶናል። እነሱንም ለማጋለጥ እየታገላችሁ ነው። ይሄ ሁሉ ሲሆን የወይዘሮ አና ጎሜዝንም ሰብአዊነት ለማስከበር በመታደርጉት ትግል ምንድነው የመጀመሪያው እንትናችሁ ፔቲሽን ማስፈረም ነው አይደለም እንዴ?
ፔቲሽኑ
ነው። ግን ችግር ማየው ምንድነው? ኢትዮጵያኖች መካከል ችግር ማየው በከኔ ጀምሮ ነው። ምን ለውጥ ያመጣል የሚል ይሄ ዲፊቲዝም አስቀድሞ ያዘን እንትን አለ። ምን እኔ አንድ ነኝ ብጽፍ ባልጽፍ ምን ያመጣል ይላል። እነሱ ግን ወያኔዎች ግን አንድ ነገር በሚጠየቁበት ጊዜ በሚታዘዙበት ጊዜ ልጅ ህፃን አዋቂ አይልም ከቤት ጥርግ ብለው ወጥተው ነው ያችን የሚሰሩት። እኛ ጋር ግን ምንም ለውጥ አያመጣም እኮ እንደው ዝም ብሎ ነው ልፋት ዋጋ የለውም አረፌ ብቀመጥ ይሻለኛል የሚልም አለ። ያንን ጥለን እኔም ማደርጋት ነገር ውጤት ተደማምራ ከሌላው ጋር ተደማምራ ውጤት ታመጣለች የሚል አስተሳሰብ እንዲኖረን ምንድነው የምታደርጉት? ይሄ ፔቲሽን እንዲፈረም ምን? እኔ ምክንያቱም ብዙ ሰዎች ሲያወሩ ሰማለሁ ስለ ፔቲሽኑ ሲወራ ሰዎች ሲያወሩ ሰማለሁ፣ ግን የሚፈርመው በጣም ጥቂት ሰው ነው መጨረሻ ላይ። ዋይ ይሄ አስተሳሰባችን መቼ ነው የሚቆመው? ይሄን ለማስቆም ምንድነው የምታደርጉት?
ኦራይት ይሄ እንግዲህ ሁለት ነገር ነው። አንደኛ እኛ ራሳችን በተፈጥሮ የራሳችንን አስተዋጽኦ አሳንሰን እንመለከታለን። ኦኬ፣ ከዛ ውስጥ መውጣት አለብን።
ትክክል
ማለት 1 ሚሊዮን ያ 1 ሚሊዮን ማይል sort of ርቀት
ለመጓዝ
እርምጃ በአንድ እርምጃ ነው የሚጀምረው። ኦኬ፣ እያንዳንዱ ሰው እዚህ ያለነው በብዙ መቶ ሺህ የምንቆጠር ኢትዮጵያውያን በአውሮፓ ውስጥ የምንገኝ ነጻነት ፈላጊ መሆናችንን በየቦታው እንለፋለን። ለነጻነት ለሚደረገው ትግል ሁልጊዜ ታምብሳፕ እናሳያለን። ነገር ግን ራሳችን ጋር በሚመጣበት ጊዜ ማድረግ የምንችለውን ትንሽ ነገር ብናደርግ እነሱ ኃይሎች በሙሉ በአንድ ላይ ተሰባስበው ትልቅ ለውጥ ሊያመጡ ይችላሉ። እና መውጣት ያለብን አንደኛ ቅድም እንዳልከው ከዚህ ከዲፊቲስት አቲቲዩድ ወጥተን አይ ካን ሜክ አ ዲፍረንስ የሚል አቲቲዩድ መያዝ መቻል አለብን። ይቻላል የሚል አቲቲዩድ መያዝ መቻል አለብን። ደግሞ በቁጥር ይቻላል፣ ምንም የማይቻል ነገር የለም። ሁለተኛ የወያኔ ፕሮፓጋንዳ ሰለባ ለመሆን ተዘጋጅተን መቀመጥ የለብንም። ወያኔ ኤግዛክትሊ የሚለው ይሄንን ነው፣ ወይንም የወያኔ ፕሮፓጋንዲስቶች የሚሉት ፔቲሽን ሁሉ ጊዜ ይፈረማል፣ ፔቲሽን እዛም ይፈረማል፣ ፔቲሽን እዚህም ይፈረማል፣ ምንም ለውጥ አያመጣም። ኖ ዳትስ ኖት ትሩ። ኦኬ፣ ፔቲሽን ትልቅ ለውጥ ነው የሚያመጣው። ብዙ ለውጦች በአውሮፓ ውስጥ ያሉ መንግስታት ጉዳይን በተመለከተ የኢትዮጵያን ጉዳይ የኢትዮጵያን ፖለቲከኞች የኢትዮጵያ ፖለቲካ መሪዎችን ጉዳይ በተመለከተ በተከታታይ የሚደረጉት ዘመቻዎችና የሚገቡት ፔቲሽኖች ናቸው ትልቁን ነገር እየሰሩ ያሉት ለኢትዮጵያ ህዝብ ሶርት ኦፍ ለወያኔ አገዛዝም ትልቅ ፈተና ይሆኑ ያሉት እና እኛ አቲቲዩዳችን መቀየር ያለበት ማሰብ መጀመር ያለብን አንደኛ የራሳችንን የግል አስተዋጽኦ ዝቅ አርገን መመልከት ያለብን ልክ ከዚህ ቀደም እንዳልነው ለምሳሌ የሪሚተንስ ፔይመንት ወደ ኢትዮጵያ የሚገባ ኦኬ ከኢትዮጵያ የውጭ ንግድ ከመታገኘው አሃዝ ጋራ በጣም ተመጣጣኝ ነው ነገር ግን ይሄ እያንዳንዳችን የምናደርገው ነው በእጃችን በእኛ ቁጥጥሩ ስር ያለ ትልቅ ነገር ነው እዛ መንግስት ላይ ከፍተኛ ኪሳራ ሊያደርስ የሚችል እና የኢኮኖሚ አቅሙን አሽመድምዶ እኛ ለነጻነት የሚታገሉ ኃይሎችና ዜጎቻችን የሚገደሉበት ጥይት መሳሪያ
መስጠት የለብንም ነው የምትለው
የሚችልበት ነገር
ዘላለም
ከምንችላቸው ነገሮች ጋር የሚዛመድ ነው እና
ዘላለም የምትለው ገብቶናል እኔም ብዙ ጊዜ የምናገረው ነገር ነው 1000 ኪሎ ሜትር ለመራመድ የመጀመሪያ አንድ እርምጃ መጀመር አለብን አይ ካን ሜክ ኤ ዲፈረንስ የሚለውን ብዙ ጊዜ ነው የምመለው ነው አይ ካን ሜክ ኤ ዲፈረንስ የሚለውን እምነት ይዘን መነሳት አለብን በጣም ቆንጆ ነው የተሳካ እንደምን ባለሙሉ ተስፋነን አንድ የመጨረሻ አንድ ይቃነች አለችኝ የመጨረሻ ጥያቄ ለምን እንደው አባይ ሚዲያን የመረጣችሁት አጭር
ኦ ምንም preference የለንም እኛ ለተለያዩ ዌብሳይቶች ነው የላክነው ከላክንላቸው ዌብሳይቶች መካከል ኢካዴፍ እና አባይ ሚዲያ ፖስት አርገውታል በጣም እናመሰግናለን ፖስት ላደረጉልን እና ሁሉም ያንን እነሱን ዌብሳይቶች የምትጎበኙ በውጭ ሀገርም ይሁን የትም ቦታ ያላችሁ ኢትዮጵያውያንና ኢትዮጵያ ወዳጆች በሙሉ ያንን ፔቲሽን እንድትፈርሙልን አሁንም ጥሪያችንን እናስተላልፋለን ከዛ በተረፈ ያለፈው አመት የጽናት የትግል አመት እንደነበር ሁላችንም የምናስታውሰው ነው የመጪው አመት ደግሞ 2017 የነጻነትና የፍትህ ባንዲራ ከፍ ብሎ የሚውለበለብበት አመት እንዲሆን ምኞቴን እየገለጽኩኝ ለኢትዮጵያ ድምጽ ራዲዮና ለአዘጋጆቹ እንዲሁም ለአድማጮቹ ያለኝን ከፍተኛ አክብሮት በተረፈ በጣም አመሰግናለሁኝ ቸሪክ ተመን መልካም አዲስ አመት
መልካም አዲስ አመት ዘላለም የኢትዮጵያ ድምጽ ሬዲዮንም ይሄንን የፔቲሽን ኢትዮጵያውያኖች በአለም ዙሪያ ያሉ ኢትዮጵያውያኖች ስዊድንም ያካትታል እንዲፈርሙ በአክብሮት በፍቅር ይጠይቃል ራሳችንን የምንሰራውን መናቅ የለብንም አይ ካን ሜክ ኤ ዲፈረንስ የሚለው እኔ የምሰራት ንሽዋ ነገር ትልቅ ለውጥ አመጣለች የሚለውን ማመን መቻል አለብን በራሳችን መተማመን አለብን እንግዲህ እኛም እና አመሰግናለን ጤና ይስጥልን
በጣም አመሰግናለሁ ቸሪክ ተመን በርቱ ወያኔ በበቀሪ ተጀነው ተከፍተ ቤት መመሪ ወያኔ በበቀሪ ተጀነው ተከፍተ ቤት መመሪ መመሪ ተከፍተ ቤት መመሪ መመሪ ተከፍተ ቤት መመሪ
ጨረ ወይተካ ተብተሜት ሞመሪ
መስገንን ጉዳይ በተመለከተ እየሞከነ ነው ያለው ሁኔታ ለማወቅ በቀጥታ ምንድነው መስመር ተቋረጠብን እስቲ እየሞከረ ነው እስከዛው ድረስ ምንድነው ያለው
በዋናነት እንግዲህ ከዚህ ቀደም ስናረግ እንደነበረው የተመስገንን ሁኔታ እየተከታተልን ማህበረሰቡ እንዲያቀው ያረገን ነው ለእይታ ህገ መንግስታዊ መብቱ ተጥሶ ለእይታ መቅረብ ከተከለከለበት ጊዜ አንስቶ ተፈቅዶም ለተወሰነሽ ዴቃም ቢሆን በአካል እስከመሄድ ድረስ ተገበን ነበር ከዛ ቀጥሎ ደግሞ አሁን በከፍተኛ ደረጃ ጤና መታወክ ክል ወይም የጤና ክል ደርሶበት በዙያ ሆስፒታል ውስጥ እንዳለ መረጃው ደርሶናልና ስላለበት የጤና ሁኔታ ማህበረሰባችንም እንዲያቀው ለማድረግ እየሞከረን ያለነው ከታሪኩ ወንድሙ ጋር ያ ምንድነው መስመር ላይ ትንሽ ችግር አጋጥሞናል ያም ተከትሎ ምንድነው ከዚህ ቀደም ትላንትና ትላንት ወዲያ ላይ መረጃው ደርሶን ነበርና ወንድሙም በእንደዚህ አይነት ሁኔታ ይሄን መረጃ ለማህበረሰቡ በመስጠት የአገር ውስጥ ያለውን አሰቃቂ አፈና ሚዲያ ላይ ወይም ዓለም እንዲያቀው በማድረጉ አገር ውስጥ ያሉ ታምባገነኖች መሪዎቻችን ያስደሰተ አይደለም ያንን ተከትሎም ጠርተው ለአንድ ሰዓት ተኩል ያክል በሰርቤት እንዲቆይ አርጎ ከፍተኛ ማስፈራሪያ እንደደረሰበትም ከአካባቢ የደረሱ መረጃዎች ተቆማሉ እንግዲህ ምናልባትም ያንን ትልልቅ አደጋዎችን እንዳሉ ይዘን ነው ወደ ማህበረሰቡ ለመምጣት እየሞከርን ያለ ነው ሆኖም ኢትዮጵያ ውስጥ ያለው አፈና በስልክም ብቻ የሚቆም አይደለም በብዙ መንገድ ነው አሁንም ድረስ እየሞከርን ነው ከተሳካልን የሱንም ድምጽ ለማሰማት ያለበትን ሁኔታ አትሊስት ከወንድሙ አንደበት መስማት ምንችልበትን ሁኔታ ለማመቻቸት ነው እንግዲህ ከተሳካልን ይገባልናል ማለት ነው ባለናጨሳ
ግን ያለው حق ምንድነው ተመስገን ኃይለኛ የጤና መታወክ ደርሶበት በምንድነው
በዘዋይ ነው
ዘዋይ ባስቸኳይ ገብቷል ነው የሚባለው መራመድ አይችልም ቤተሰቦቹም ሊያገኙት አልቻሉም። እንደውም የሰማ ነው አንደኛው ወንድሙ ሊጠይቀው ሄዶ አባረውታል አስፈራሩ። ምን አባት ሰራለህ ነው ነገሩ አባባላቸው። የህግና መንግስት ያለበት ሀገር አይመስልም። የጉልበተኞች እኔ አንድ መጽሐፍ ከኢትዮጵያ ተልኮልኛል አንድ ማላቀው ሰው ኢትዮጵያ አንድ ከዚህ ሄደ ሰው ከሱዳን የመጣ መሆኑን ስታውቅ አንዲት ልጅ አላውቃትም አታውቀኝም ለወንድሜ ለአህመድ አሊ ብላ ላከችልኝ መጽሐፍ ስጦታ። ምንድነው የሚለው መጽሐፉ አርስት በመርኮ ያለ ህዝብ ነው የሚለው። በመርኮ የተያዘ ህዝብ ነው ኢትዮጵያ ህዝብ በመርኮኝነት ተይዟል። መርኮ ማለት እንግዲህ ምንድነው ጉልበተኛ በኃይል በመስታሪያ ሲይዝህ በቁጥጥር ስር ነህ እንደፈለገ ያደርጋል። መጽሐፉ በመርኮ የተያዘ ህዝብ የሚል ነው። ያን መጽሐፍ ደርሶኛል በስጦታ መልከም ማላቃት ኢትዮጵያዊት ከኢትዮጵያ ድረስ እና በመርኮ የተያዘ ህዝብ ነው እንጂ ህግ ያለበት መንግስት ያለበት ሀገር ቢሆን ኖሮ መንግስት የፈረደበትን ባሰተም ነው የፈረደው ባሰተም ነው የፈረደበትን እኔ ያልታሰራል ብሎ ያለውን በህጉ መሰረት ፍርዱን ያካሄዳል እንጂ እንደፈለገ እየቀጠቀጠ እንደፈለገ አትገባም ወለጅ አይጠይቅህም ምን አይጠይቅህም እንደፈልጋ የለህም ሞታል ዞርበል። ይሄ የዱርዮች የወሮ በሎች ነው። እኔ አሁንም ጥያቄ እዚህ ሀገር ላለው ተወካይ ለመንግስት ባይነኝ ተወካዩ ለአምባሳደሯ ምንድነው የምትሰሩት ህሊናዎት ምን ይስማዋል ቀንና ሌሊት ይሄን ሲሰሙ ምን ይስማውታል የሚወክሉት መንግስት እንዲህ አይነት ወንጀል ሲሰራ ሰው በመሆኑ ምን ይስማውታል አረ ተው ትክክል አይደለም ወይ ይላሉ ወይስ ጎሻ በጃችሁ ይላሉ? ይሄን እንዲሉ እንጠብቃለን። አንድ ቀን ዛሬ ላይሉ ይችላሉ የዛሬ አመት ላይሉ ይችላሉ የዛሬው ላይሉ ይችላሉ ቀን የመጣለት ግን እሳቸው ይጠየቁበታል። ቁጭ ብለው ይሄ ሁሉ ሲደረግ እየጠየቅናቸው መልስ አይሰጡም። እና ይሄን ነገር በፖለቲካል እንትና ማለት የሰው ልጅ በመሆናቸው ብቻ እንደ ሰው 9 ወር በተረግዘው የተወለዱ መሆናቸው ምን ይስማቸዋል? እንዲህ አይነት መንግስት ወክለው ቁጭ ብለው ይሄ ሁሉ ወንጀል ሲሰራ አንድ ሰው እስቲ እዚህ ሀገር ይታይ አንድ ወንጀለኛ ታሰረ ተባለ ወላጆቹ በህጉ መሰረት ጠይቁታል ባልስጣኖቹ ከመሬት ተነስተው አንድካል የለም አናውቅም እንደሚባል ሰው የት እንደሆነ አናውቅም ዞር በሉ መቀጥቀጥ ማሰር መደብደብ ምን እንደው እሱ ይሄንን መቃወም የማይችል ግለሰብ ምን አይነት ፍጡር ነው ማለት
ነው። በዋናነትም ካየው ለቤተሰቦቹ እይታ ከተከለከለበት በኋላ ነው ይሄ የጤና አክሉ ከዚህም በፊት በደረሰበት እንት ነው። እነዚህ የጤና አክል ችግሮች ምን በህግ ጥላ ስር ያሉ ሰዎች ኢሰባዊ በሆነ መንገድ የሚያዙበት መንገድ ለማሳየት ማረጋገጫው አንደኛው ሀብታሙ ነው። ሀብታሙ ሲገባ በመዓለም ሙሉ ጤነኛ የነበረ ሰው ነው። ከእስር ቤት ግን በሐሰትም ተመስክሮበት አደባባይ ህዝብም ሁሉም ሰው በሚያቀው ሁኔታ በሐሰት ተመስክሮበት ኢቭን ከሀገር ውጭ ያሉ ሰዎችም ምስክርነት በቃል በቃል መስክሩ ተብለን ነበር በሚለውን ማስረጃ እየሰጡ በዓለም በሚያቀው በውሸት ተፈርጆበት በህግ ጥላ ስር ወለበት ሂደት ውስጥ ሙሉ ጤናውን አጥቶ ይወጣበት ሂደት ነው።
ለዚህም ነው የምርኮኛ በምርኮ የተያዘ ህዝብ በሚል መጽሐፍ እስከመጣተም የደረሰውና የደረሰኝ መጽሐፍ አለኝ።
አኔ ምርኮ እኮ ጥሩ ነው። በአንድ እንትን ውስጥ በምርኮ የምትያዝበት ሂደት ጊዜ አለ። ግን በግፍ ዓለም ውስጥ የሚኖር የኢትዮጵያ ማህበረሰብ ነው ከምርኮም በላይ ነው።
እኔ የሚያሳዝኑኝ ከሁሉ በላይ ከሰውነታቸውን የምጠራጠረው የሰብአዊነታቸውን የምጠራጠረው ከኢትዮጵያ ውጭ ቁጭ ብለው ይሄንን ያስተጋቡ ዝም ብለው አይኔን ምንድነው ምንም አላየሁም አልሰማሁም ይሄ ዝንጀሮቹ አለ አይደሉ ሶስቱ ዝንጀሮች አላየሁም አልሰማሁም አልናገርም የሚሉ ሶስት አሉ። ልክ እንደዛ አይነት አንድ ግለሰብ እንደዛ አይነቱ ሶስቱን ይዞ ቁጭ የሚል ግለሰብ እኔ ተፈጥሮ ሰብአዊነቱ ያጠራጥረኛል። ሰው መሆኑ እኔ እንደዚህ ባለስልጣኖች ሰው መሆናቸው አጥራጥረኝ።
ያም ብቻ አይደለም እኔ እንደውም ከዝንጀሮቹ የዝንጀሮች ይሻላል እኔ እንደውም የሰጎን ሩጫሽ የሰጎን ሽሽት ነው ይሄ ዛሬ ላይ አምባገነነቱ ያየለው ወይም በኢትዮጵያ ቀንበር ላይ እየተጫነ ያለው ትልቅ አበሳ እኛን አይነካንም ወይም እኛ ነፃነን ዛሬ በድሉትና በንዋይ ባፍቀረቶ ንዋይ አይምሯችን ሸጠን ለዚህ ጸያፍ ተግባር ምንውል ሰዎች ነገ ምንወልዳቸው ትውልዶች የሚወርሷት ኢትዮጵያ ሀገራችን ነች ለነሳ አለማሰብ ነው أنت متو عمت لما يمولا عدمي
يا هي يا تاريك نيك موت كسر دواب قالنو
آو قد لجوجوس قد أي جنريشنز يلس لجوج بدلوث ليانو رواتشو مياس واتشو لجوج مير ركبوات عقر من عين سرق
چاينا نا أوروبا يشاشو واتشو لجوجاتشو لما ننيوم من قديخ إنيا تأييك أنال ملس عالن يميل يسويد يسلطان لا يالو يوياني منغست توقعين يميل كامنوبت بميسر راو نگر كامنوبت أستاية تاتون لساتون غابزار قول جزيم كفتنو إيه ميديا ديفند النارة غالن إتبعوس ميسر راو نميلو تن توقعوج لما استنا أغر زغجونا بكت تتا منمسان جمن منمسان كنست ياكا چنتهي غالن ملس نكبلا لن አድማጭን እንዲፈርድ እንፈቅዳለን ይሄ ከነሱ ሚዲያ የሚለየን ይሄ ነው እነሱ የሚፈልጉትን ብቻ የሚናገር ሬዲዮ ሳይሆን ተቃዋሚዎቹ የዚህ ሬዲዮ አሳሰብ ተቃዋሚ ሆኑ መንግስት ባለስልጣን ተቆጣውት የሚፈልጉትን በቀጥታ ቻሌንጅ ለማድረግ ዝግጁ ነን እንዲቀርቡ እንፈቅድላቸዋለን እንጠይቃለንም የህዝብ ጥያቄ ስለሆነ እኛ ስለምንፈልጋቸው አይደለም ግን የህዝብ ጥያቄ ስለሆነ ይሄን ጥያቄ እናነሳል እንዴት አንድ ግለሰብ በህግ ተቀጥቷል ተብሎ የዱርዮች መቀለጃ እስኪመስል ድረስ የእልክ መወጫ ሲሆን ድረስ ቤተሰብ አይጠይቅም አናውቅም እንዲህ አይነት ሰው እስከሚባል ድረስ እስር ቤት አስቀምጡ ይሄ መንግስት እንዴት ነው ዲፌንድ እናረጋለን የሚሉት ይሄንን መተው ማስረዳት ይችላሉ ካመኑበት ካላቸው ከፈሩ እንደማይመጡና በዚህ ጥያቄ ላይ ምንም እንደማይናገሩ እርግጠኞች ነን አድማጮቻችን እንግዲህ የዛሬው የአዲስ አመት ፕሮግራማችን በዚሁ ይጠናቀቃል በሚቀጥለው ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ሳምንት
ለኢትዮጵያ ወጣቶች አዲስ ተስፋ አዲስ አዲስ ራዕይ እንግዲህ እንደነበረው ቪዲዮ ዲጂታል ሲሆን ያ
የሚያመጣው ሳምንት ከነገና አንተ እና እስከ ነው።